አድማጮችን ይህ የምታደምጡት በስቱከም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርትዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የካቲት 12 እንደ ኢትዮጵያን አቆጣጠር የካቲት 12 1929 ዓመተ ምህረት በኢትዮጵያውያን ዘንድ ጥቁር ቀን ተብሎ ከሚታወቁት ቀኖች መካከል አንዱ ቀን ነው። ይህንን ቀን ነጮቹ ዘ ግራዚያኒ ማሳክሬ ወይም አዲስ አበባ ማሳክሬ ብለው ይጠሩታል። ኢትዮጵያውያኖች ደግሞ አካፋው ሚካኤል ብለው ይጠሩታል። በዚህ ጥቁር ቀን በግራዚያኒ የሚመራው ፋሽስት ኢጣሊ የአዲስ አበባ ነዋሪዎች በመትረየስ፣ በጥይት፣ በመርዝ ጭስ፣ በስቅላት፣ በአካፋና ዶማ በግፍ የጨፈጨፈበት ቀን ነው። የዚህ ህዝብ ጭፍጨፋ ዋናው ምክንያት የተከሰተው በዚህ ጥቁር ቀን ማለትም በየካቲት 12 የጣሊያኑን መሪ ማርሻል ግራዚያኒ ለመግደል በአብርሃም ደቦጭና በሞገስ አስገዶም የተደረገው ያልተሳካ የግድያ ሙከራ ነበር። አብርሃምና ሞገስ ጓደኛሞች ነበሩ። በጊዜው ኢትዮጵያ በፋሽስት ጣሊያን ቁጥጥር ስር መውደቋን የግር ሰዓት የሆነባቸው ኢትዮጵያዊ ወጣቶች ጭምር ነበሩ። እነዚህ ወጣቶች አገራቸውን ከዘረኛውና ከፋሽስቱ ጣሊያን ነጻ ለማውጣት ነገሮችን ይወጥኑ ነበር። በዚህ ወቅት አንድ ጥሩ መረጃ ያገኛሉ። በኢትዮጵያ ውስጥ የፋሽስት ጣሊያን መሪ የሆነው ማርሻል ግራዚያኒ ልጅ በመውለድ ምክንያት የደስታ ግብዣ ለማድረግና እንዲሁም ለድሆች ሊመጸውት መሆኑን አወቁ። የካቲት 12 1929 ዓመተ ምህረት አብርሃም ደቦጭና ሞገስ አስገዶም ባሉ ከመደረግበት ቦታ ማለትም የቀድሞ ገነተ ሉል ቤተ መንግስት ያሁኑ አዲስ አበባ ዩኒቨርሲቲ ቀደም ብለው ደርሰዋል። በቦታው ባዱጃቸውን አልነበሩም። ሁለቱም በክሳቸው ቦምብ ይዟል። ፕሮግራሙ ቀጥሏል። ማርሻል ግራዚያኒ ንግግሩን የሚያደርግበት ሰዓት ደርሷል። ባንዳውና ፈሪው የጌታውን ንግግር እየሰማ ባለበት ሰዓት አከባቢው በድንገት በቦምብ ድምጽ ተናወጠ። አብርሃምና ሞገስ ያዙትን ቦምብ ወደ ግራዚያኒ ወርውረዋል። ማርሻል ግራዚያኒን ጨምሮ ብዙ ሰዎች ቆሰሉ። የአብርሃምና ሞገስ የሞገስም የግራዚያኒን የመግደል ሙከራ ሳይሳካ ከግቢው አምልጠው ወጡ። ይህንን የመግደል ሙከራ ተከትሎ በግራዚያኒ የሚመራው ፋሽስት ጣሊያን የአዲስ አበባን ህዝብ በመትረየስ፣ በጥይት፣ በመርዝ ጭስ፣ በስቅላት ግንድ ላይ አስረው በአካፋ አንገት በመቁረጥ ያለምንም ርኅራኄ ህዝቡን ጨፈጨፈው። ለሶስት ቀናት ማለትም ከየካቲት 12 እስከ 14 በቆየው ጭፍጨፋ 30 ሺህ የሚሆኑ ኢትዮጵያውያን ውድ ህይወታቸውን አጥተዋል። በነገራችን ላይ ከጣሊያን ጋር አብረው የሚሰሩና ህዝቡንም ያስጨረሱ ኢትዮጵያውያኖችም ነበሩ። የጥንት አያቶቻችን ለወዳቸው ሲሉ የከዷቸውና ከጣሊያን ጎን የተሰለፉትን ባንዳዎች በቅኔ እንዲህ በማለት ገጥመውባቸው ነበር። ፊትሽም ወዛዛ ኩታሽም ነጣለ፣ አንቺም ቀን ወጥቶልሽ ጫማ ትብርሻል። ወደ ዋናው አርስቴል መለስና የካቲት 12ቱ ጭፍጨፋ ጣሊያኖች ህዝቡን ዲፈራቸው የማያዳግም ርምጃ መውሰዳቸው ነበር። ነገር ግን ነገሩ የተግላቢጦሽ ሆኖ ህዝቡ ለነጻነቱ ከመንግዚያውም በላይ እንዲዋጋና አገሩን ከፋሽስቱ ጣሊያን ነጻ እንዲያወጣ ምክንያት ሆነ። እነዚህን ውድና አንቁ ኢትዮጵያውያን ለመዘከር በአጼ ኃይለ ሥላሴ ዘመነ መንግስት ማለትም ከኢትዮጵያውያኖች የድል ማግስት በኋላ 6 ኪሎ አዲስ አበባ ዩኒቨርሲቲ አካባቢ የሚገኘውን የካቲት 12 የሰማዕታት ሐውልት መታሰቢያ ሐውልት አቆሙላቸው። አደባባዩም የካቲት 12 አደባባይ በመባል ይታወቃል። በዚህም ሐውልት ላይ ንጉሱ በየዓመቱ ለውድ አገራቸው ሲሉ በፋሽስት ጣሊያን ኢሰብአዊ ተግባር ህይወታቸውን ያጡትን ኢትዮጵያውያን ወገኖቻቸውን ያስቡ ነበር። ይህም ተግባር በደርግ ስርዓተ መንግስት ቀጥሎም ነበር። አሁን ባለው ስርዓት ይሄ ተግባር ሲቀጥል አይስተዋልም። እነዚህ ውድ ኢትዮጵያውያን ውድ ህይወታቸውን ገብረው የሀገራቸውን ዳር ድንበር አስከብረዋል። ኢትዮጵያዊ ባህላችንን፣ ትውፊታችንን፣ ቅርሳችንን፣ ቋንቋችንን፣ አንድነታችንን ሳይበረዝ የዛሬዋን ኢትዮጵያ አስረክበውናል። ዛሬ እኛ ካልዘከርናቸው ካላስታወስናቸው መጪው ትውልድ ጭራሽ መስዋዕትነታቸውን ረስቶ ኢትዮጵያዊ ማንነቱን፣ ክብሩን፣ ባህሉን፣ ወጉን አጥቶ የኢንዳይሬክት ኮሎናይዜሽን ማለትም የተዘዋዋሪ ቅኝ ግዛት ሰለባ እንዳይሆን ያሰጋኛል። ይሄ ደግሞ በተሰዉት ወገኖቻችን አባት አያቶቻችን ደም መቀለድ ነው፣ በከሰከሱት አጥንትም መጫወት ነው። እናም ወገኖቼ ክብር ለሚገባው ክብር እንስጥ የሚለው የዛሬ መልእክቴ ነው። በመጨረሻም ፕሮግራሜን በማርክስ ጋርቬይ ንግግር ልቋጭ። A man without the knowledge of his past is like a tree without a root. ከካቲት 12 በተሰኘ አጭር ታሪካዊ ጽሑፍ አብራችሁ የነበርኩት ተመስገን በቀለ ነበር። ከቀሪ ፕሮግራሞችን ጋር መልካም ቆይታ።
በድጋሚ ጤና አስጥልን ይያልን ውዳን ማጥቻችን ለየት ባለ ሁኔታ የጀመረው የኢትዮጵያ ድምጽ ሬዲዮ የዛሬው የሁድ ፕሮግራማችን እንግዲህ እስከ 6 ሰዓት ይቀጥላል። እናንተም ውዳን ማጥቻችን ከኛ ጋር በመሆን ፕሮግራሙን እንደምትከታተሉ ባለ ሙሉ ተስፋ ነን። በዛሬው ፕሮግራማችን የተለያዩ አርዕስቶችን እንዳሰሳለን። በተለይም እንግዳ ጋብዘን ስለ ወልቃይት ጠገዴ ውይይት እናደርጋለን። የዛሬው እንግዳችን ዶክተር አረጋዊ በርሄና እንዲሁም የወልቃይት ጠገዴ ተወካይ የሆኑት አቶ አበሩ አታላይ ወርቅነህ ይሆናሉ። ሁለቱንም እንግዶቻችንን ከዜናው በኋላ ይዘንላችሁ እንቀርባለን። ተመስገን ምን አለን ከዚህ ሌላ?
አንድ ታጋይ ወይም ደሞ አርበኛ በላይ ዘለቀ ላይ ያተኮረ አጠብ ያለ የታሪካዊ ሂደቱ የሚያሳይ ፕሮግራም ይኖረናል።
ስለ በነገራችን ላይ ስለ በላይ ዘለቀ ብዙ ታሪክ ብዙ ሰዎች የሚያውቁ አይመስለኝ ብዙ ነገር አለው። እንሰማለን እንግዲህ የሱንም ታሪክ
በድምጽ የተቀናበረ
እንሰማለን። ምን አለሽ?
ነን እንግዲህ ያው ሳምንታዊ ፕሮግራም እንደተለመደ የልጆች ፕሮግራም አሁን
ይቀርባል
ማለት ነው።
አዎ። በነገራችን ላይ ቅድም ግጥም እንትን ስለ ተተረት ነበር ስለ ባንዳዎች ወይስ ለሆዳሞች ምን እንደሚባል በአሽሙር ምን ይላል? እስቲ ልገመው ምንድነው ያልከው?
ያው እንግዲህ በዛ ጊዜ የነበሩ ሰዎች ብዙ ነገር ብለዋል። አጋጣሚን ያገኘው
ሆዳሞቹ ላይ ነው እንግዲህ።
አዎ ባንዳዎቹ ወይ አገራቸውን
ለለሸጡ ለሆዳቸው ለሸጡ። አዎ
በትክክል። ከዛ ውስጥ አንዱ ፊትሽም ሞዛዛ ኩታሽም ነጣለ አንቺም ቀምቶልሽ ጫማ ከግርሽ ዋለ
ለነ ሆዳሞቹ ነው አገኙ ማለት ነው። ይሄ ምን አለ መሰለ አሁንም አለ ይሄ እንደዚህ እንደ ሆዳም እና ለአድርባ የሚነገራል ሆዱ እንደሚወድ እዚህም ሄደሽ በላሽ እዚያም ሄደሽ በላሽ ሰው ታዘበሽ እንጂ ሆድሽን አልሞላሽ ይላል የዘመኑ ነገር። አድማጮቻችን እንግዲህ የተለያዩ ፕሮግራሞችን ይዘን እንቀርባለን። እናንተ ለማዝናናት ደግሞ ዘመናዊና ያገር ባህል ሙዚቃዎች አይደለም እንደ ግሩ
ባህላዊ
ሙዚቃዎች ይኖሩናል።
ምንም
ጥያቄ የለውም። ፕሮግራማችንን እስከ 6 ሰዓት እንቀጥላለን። ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። ግሩም
ወደ ሙዚቃ እንሂድ ወይንስ
በሙዚቃ?
ተመስገን ባነሳው ሐሳብ ላይ አንድ ሁለት ነጥቦች ነበሩ ነው።
ኦኬ
ሙዚቃው ላይ አረፍ እንበል ወይስ
ሙዚቃ እናዳምጥና እስቲ አንድ ላይ የሱን ሐሳቦች እናብላላቸዋለን አጠራ አድርገን።
ጥሩ
ተመስገን የሳምንቱ የተፈጸሙ ጉዳዮች አሉ እስቲ አጥራጥራ አድርገን ንገረን እስቲ የመጀመሪያው
እንግዲህ መጀመሪያው በመግቢያችን ላይ እንደተከታተላችሁት የካቲት 12 ታስቦ ሁሉን በዛ ላይ እንግዲህ ምትሉት ሐሳብ ካለ እስቲ ግሩም ካንተ ልጀምር
አዎ እንግዲህ ያው የካቲት 12 1937 በየአመቱ ኢትዮጵያውያን ይዘክራሉ ያስታውሳሉ 79ኛ አመቱ ዘንድሮም እንደዚሁ ታስቧል እኔ እንኳን ማነሳው ነጥብ ምንድነው ያው ብዙ ጊዜ ሲነሳ የዚህ የሰማታቱ ቀን ሁለት ኢትዮጵያውያን ሞገስ አስገዶምና አብርሃም ደቦጭ ነው በብዛት የሚነሱት ማለት ነውና ነገር ግን አንድ ሌላም ኢትዮጵያዊ ሶስተኛ አለ ለሶስት ነው በዋናነት የሰሩትና የዛኛው ኢትዮጵያዊ ስም ብዙ አይነሳም የሐረር ተወላጅ ስሞና ደፍረስ ይባላል ምንም እንኳን ሁለቱ አብርሃም ደቦጭና ሞገስ አስገዶም ፕላኑን አውጥተው ቢንቀሳቀሱም በመጨረሻ ላይ አንድ ሚራዳቸው ሰው ፈልገው እሱን አግኝተው በሹፍርና ሙያ ነበረውና መኪናውን ይዞ ተባብሯቸዋል እስከ መጨረሻው መሳሪያውንም ቦምቡንም ሁሉን ነገር በማግኘትና በመተባበር ትልቁ ሚና ተጫውቷል ከዛ ማደጋውን ካደረሱ በኋላ ወደ ሰላሌ አካባቢ ያመላለሳ ደርሷቸው በጣም ትልቅ ሚና ተጫውቷልና አብሮ ነው በታሪኩ ያለው ግን ያው አይነሳም የሚለው ነጥብ ለመጨመር ነው እዚህ ላይ
ትክክል በነገራችን ላይ መኪናዎቹ ያንድ ቦታ ላይ አንብቤ እንዳገኘሁት ወንድሙ የላከለት ሁለት በጀርመን የተሰሩ የድሮ ኦፔል መኪናዎች ናቸው ታክሲ በታክሲነት ይጠቀምባቸው ነበር ታክሲ ወንድሙ ፈረንሳይ ማን ነበር የላከለት ነው ስሞን አደፍርስ በኔ እምነት አንድ አባባል አለ ያልተዘመረለት የኢትዮጵያ ጀግና ያልተዘመረለት ብዙ ያልተዘመረላቸው ጀግናዎቻችን አሉ አሁንም አሉ
ኦፍ ኮርስ
እሱ ያልተዘመረለት ጀግናችን ነው ሁለተኛው ነጥብ
አንድ ነጥብ ይሄንን አርስት ካልጨረስን ብዬ ነው አንደኛው ሌላኛው ነጥብ ምንድነው እንግዲህ ካቲት 12 ሲከበር አብዛኛው ኢትዮጵያ በተለይ አሁን ወጣት ትውልድ ስለ ካቲት 12 ያለው ግንዛቤ በጣም አናሳ የሆነ ነው የመጣው በጣም አንዳንዶቹም ያደባላልቁታል ካድዋ ድልና ካርበኞች ቃል ይሄኛው ለብቻው ራሱን የቻለ ነውና በጣም የሚገርመውና የሚደንቀው ሰሞኑን አዲስ አበባ በሚተላለፍ አንድ ሬዲዮ ጣቢያ ሸገር ኤፍኤም በሚባል ጋዜጠኛው ሄዶ የካቲት 12 ትምህርት ቤት አለ ራሱ ትምህርት ቤት የትምህርት ቤቱን ተማሪዎች ፕሪፓራቶሪ የሚባለው 11ኛና 12ኛ ክፍል ተማሪዎች ጠይቋቸው ምንም ምንድነው የካቲት 12 እኔ ምን አውቃለሁ ስለምን ይላሉና አንድ ደቂቃ ወዲያው አለች ከፈቀዳችሁልኝ እሷን አሰማ
12ኛ ክፍል የመሰናዶ ተማሪዎችን እያዘጋጀ ነው ከትላንት በስቲያ ቀጥር የተማሪዎች መሳሳት ላይ የቀድሞ የገነተ ልዑል ቤተ መንግስት በነበረው ቁራሽ መሬት ላይ ወደ ተገነባው ትምህርት ቤት ዘለቁ ተማሪዎቹ በየቦታው 3 እና 4 ሆነው ተቀምጠዋል ወንዶች ተማሪዎች ባልጠነከረ ክንዳቸው ላይ ተነቅሰው በነሱ ቋንቋ ታቱ ተከትበው ተመለከቱ ፊቴን ወደ ሌላ አቅጣጫ ሳዞር የተመለከትኳት ተማሪ የካቲት 12 የሚል ጽሑፍ የሰፈረበት ባለኮሌታ ከኔትራ የለበሰች ነበረች የሰፈረው ጽሑፍ ታሪኳን አዋቂ ወዳጅም ስላስመሰላት ቀረብኳት አናገርኳት
ጽዮን ስንት አይኮልሽ
12ኛ
የት ነው የምትማሪው
የካቲት 12
ለምንድን ነው የካቲት 12 ተባለው ትምህርት ቤታችሁ በታሪክ ታውቂያለሽ
ዶኖኒ አላቅም እኔ በምን ምክንያት እንደሆነ አላቅም
መምህሮች አይነግሯችሁም
እኔ የነገረኝ መምህር የለም አላቅም
መጽሐፍ ስታነቢ ለማወቅ ሙከራ አላረግሽም
አይ እኔ ለእንደዚህ አይነት ነገር ብዙ ቦታ የለኝም
አሁን ያረግሽው ሹራብ ጽሑፉ የካቲት 12 ተብሎ ተጽፎበታል ምን እንደሆነ አውቀሽ ነው የካቲት 12 ተጻፈበትን ሸርት የለበስሽው
ነገርኩ እኔ እና አላቅም ግን በቃ ድንገት ሲሆን ነው
ምን ይናገርልኛል ብለሽ ነው ልብሱን የለበስሽው
እኔ ትምህርት ቤቱን እንደሚወክል ነው ማለት
ምን እንደማስታውስ ነው ከ12 ተባለ
የአርበኞች ቀን
ካናል የታሪኩን የፊት ታሪኩን ማያውቁ
በጣም ብዙና ብዙ ሰዎችን ነው ኢንተርቪው ያደረገ ብዙ ተማሪዎችን ነው ለምሳሌ ነው እና ማንንም ያውቅ የለም የካቲት 12 ምንድነው ያደዋ ባል ስለሆነ ነው ይላሉ እንግዲህ ትምርት ቤቱ እንኳን ቢያንስ እኔ እንደሚሰማኝ ትምርት ቤቱ ራሱ እንኳን ቢያንስ የካቲት 12ን ቢዘክር አትሊስት ተማሪዎቹ ግንዛቤ ኖራቸዋልና በዚህን ጊዜ ምን እየተደረገ እንዳለ ኢትዮጵያውያን ላይ ታሪክን የማጥፋት ሂደት ምን ያህል ፍሬ ያፈራ መሆኑን
መጻፍ ከው መዘክራው ተው መጻፍ በኪሎ የሚቸበቸቡ ሰዎች ታሪክን የሚሸጡ ሰዎች የኋላ ታሪኩን የማያቅ የወደፊት እድሉ ሊወስን አይችልም ወደፊቱን እንት ሊላ አይችልም ስዊድኖች አንድ ማደንቃቸዋል ታሪካቸውን ትንሽም ቱን ትልቅ በፍጹም አይረሱም እንዲረሳም አይፈልጉም ምሳሌ ልትቀስላችሁ በእነሱ ሀገር ሰላማዊ ሰልፍ የዛሬ 100 ዓመት ለመጀመሪያ ተደረገ ሰልፍ ለመጀመሪያ ሰው የተገደለ ያን ጊዜ ነው ወታደሮች ወይንም የመንግስት ታንቶች የዛሬ 100 ሁለት ሰው ተገደለ ሁለት ሰራተኞች ያንን በየቀኑ በየጊዜው በየትምህርት ቤቱ ያስተምሩታል ያ ታሪክ እንዳይረሳ ሁለት ሰው በሰላማዊ ሰልፍ ላይ ተኩሶ ሞቷል ያ ትልቅ እንት ነው እስቲ 100 ዓመት ሊሆነው ነው እንግዲህ ታሪካቸው እኛ ግን በየቀኑ ይሞታል 30 በነገራችን ላይ 30 ሺህ ነው ቅድም መግቢያ ላይ ያልከው አንዳንድ ጻፎች 35 ሺህ ያደርጉታል አዲስ አበባ የተገደሉት በሶስት ቀን ጭፍጨፋ ውስጥ 35 ሺህ ለሀገራቸው ደማቸውን ያፈሰሱ በጨካኝ ፋሲስቶች ያፈሰሱትን ደም ያንን ትምህርት ቤት ከፍቶ ያ ትምህርት ቤት እንኳን ለምን እንደተከፈተ ለተማሪዎች በጣም ያሳዝን ነው ታሪካችንን እንድንረሳ እየተደረግን ነው ቆንጆ እንትን ነው ሌላው ነጥብ አንቺም አለሽ
አዎ እንደ ነጥብ አሁን ይሄኛው ነገር ምልበት ላይ በአንድ ቀን ከ30000 ሰው በላይ ነው ሞተ ተብሎ የሚጠበቀው በጊዜው ማለት ነው እኔ የሚያሳዝነኝ ታሪክ እየጠፋ ነው የማስብበት ምክንያት አሁን በዚህ ሰዓት ህዋት የተባለው ይሄ ወያኔ የተባለው ድርጅት ማለት ነው 40ኛ አመቱ ምናምን ሲያከብር ወንድም ወንድሙን የጨፈጨፈበትን አመቱን ሲያከብር በጣም ታሪክ በእንትን በሚል መልኩ ነው የሚያከብረው ይሄኛው ግን ለሀገር የሞቱ ለሀገር የወደቁ ወገኖቻችን ይያል ማንንም ሰው በዚህ ሰዓት ያለ ጄኔሬሽን ይሄ ነገር ምንድነው ተብሎ ሲጠይቅ አለመመ ለሱ እኔ ባሁን ሰዓት በጣም ነው የሚያሳዝነኝና የሚሰማኝ ማለት ነው
ትክክል ያሳዝናል ሌላው ነጥብ
ሌላው በዚህ ሳምንት አበይት ጉዳይ ብለን ከያዝናቸው ነገሮች አንዱ ጋብ ብሎ የነበረው የኦሮሚያ ተቃውሞ ተባብሶ መቀጠሉ ነው በኦሮሚያ ክልል በተለይ ምዕራብ አርሲ ውስጥ መጠነ ሰፊ ህዝባዊ ተቃውሞ ተካሂዶ ነበር ህዝብ በዚህ ነዋሪዎች ላይ በጣም በርካታ የሚባል ጉዳት ባጋዚው ተደረጅ ተፈጽሟል በዚህ የተማረሩት የአከባቢው ተወላጆችም የራሳቸውን
እርምጃ መውሰድ ጀምረዋል ነው የምትለው
እስካሁን ባለኝ መረጃ እርግጠኛ አይደለሁም ብዙ የተለያዩ መረጃዎች አሉ 5 የሚሏሉ 2 የሚሏሉ 3 የሚሏሉ እኔ ግን ለጊዜው ባገኘሁት መረጃ መሰረት 2 የፌደራል ፖሊስ በፎቶ
የተገደሉ
ተገለው እንደተገኙ
የተማረኩም አሉ የሚል አይቻለው ነው አንድ ሴት የማረከችው ከነ አኮ 7 ነው ምናምን መሰረታዊ አኮ 7 ምናምን ምን ባጭሩ ምን ማለት መሰለም ይቻለው በዚህ እንትል ላይ ኬኔዲ አንድ የተናገሩት አሉ ጆን ኤፍ ኬኔዲ ከመሞት ያው የአሜሪካን እንትል የሰላማዊ ለውጥን እንዳይመጣ የሚታገሉ ሰዎች የኃይል ለውጥ እንዲመጣ ይጋብዛሉ ይላሉ እንግዲህ በኔ አማርኛ ሲተረጎም እና ወያኔዎች የሚያደርጉት ነው በሰላማዊ ህዝቡ ለውጥ ለማምጣት የሚሞክረውን ስለከለከሉት በኃይል ለውጥ ይመጣል ሳይወዱ በግዳቸው የሚያሳዝነኝ ግን የሰው ልጅ እንዴት ከታሪክ እንደማይማር ለመረዳት ያቅተኛል እነሱ ምንድነው ብሶት የምንድነው ብሶት ይወለደው ይያሉ ነው ብሶት ይወለደው ወያኔ ምናምን ይያሉ ነው ይሄንን ህዝብ ግን ብሶት እጥፍ በብሶት እየጨመሩበት ነው የገደሉት ያሰሩት እየጨፈጨፉት ያ ሌላውን ህዝብ እንዴት አያስነሳውም ብለው እንደሚገምቱ አላውቅም እና አንገት የተፈጠረው ወደ ኋላ ለማየት ነው እንዴት አዝሮ ማየት እንዳቃታቸው አላውቅምና ጉድጓድ ምሰው እዛውስ ጉድጓድ ራሳቸው ሊገቡበት ነው አሁን መቆጣጠር ሊያቅቷቸዋል ወደ ሳውዝ አካባቢ መንገድ የተዘጋ ነው አሁን መኪናቸውን ያቃጠሉባቸው ነው አብታቸውን ያቃጠሉባቸው ነው እኔ ምን እንደሚጠብቁ አላውቅም ዲክታቶሮች ፈላጭ ቆራጮች የመጨረሻው አቅን እስከምትመጣ ድረስ አልሞት ባይ ተጋዳይነት ነው ግን ከዛ ከመሆን ማን ህዝቡም ሳይጎዳ እነሱም ሳይጎዱ በሰላም መፍታት ሲገባ በዚህ መከተሉ ማን እንደሚያዋጣው አላውቅም ኤኒዌይ ምንድነው ያው ቀድም ያልኩት ነው እነዚህ ሰላምን በሰላም ለውጥ እንዲመጣ የማይፈልጉ ሰዎች በግድ የግድ በኃይል ለውጥ እንዲመጣ ይጋብዛሉ በዚህ ምዝገው
አው ከዚህ ከኦሮሚያ ኬዝ ጋር በተያያዘ ባምቦ ከተማ እስር ቤት ተቃጥሏል እስቲ ከዚህ ጋር ያላችሁ መረጃ አላቅም
ያው እሱን በተመለከተ አንቆንጆ እንትን ኢትዮጵያዊነት ምን ያህል ያስተሳሰረን እንደሆነ ብዙ ጊዜ የሚወራው ምንድነው የኦሮሞ ወጣቶች የኦሮሞያ አካባቢ እየተባለው ግን የአማራም የሌሎችም ወጣቶች አብረው እየተሰው ነው አሁን ያልከው የአምቦ የሚያስናስ ምንድነው አንድ መለሰ ይሁን እንግዳ የሚባል ወጣት ማስትሬቱን ማነው ቢኤውን በአምቦ ነው መሰለኝ ዩኒቨርሲቲ ማስትሬቱን በመቀሌ ዩኒቨርሲቲ የሰራ ልጅ አስተማሪ ሆኖ ይሰራ ነበር ትምርቱን እንደጨረሰ ግን ባለፈው ጊዜ ንቅናቄው ሲጀመር ወደ ሀገሩ አምቦ ተመልሶ ነበርና አይ ይሄ ልጅ የተወለደው ከአማራ ቤተሰብ ስለሆነ የመጣው ለተንኮል ነው አማራና ኦሮሞን ሊያስተባብር ነው በሚል ወያኔዎች እስር ቤት ከተቱት ያ እስር ቤት አሁን ባለፈው ሰሙት ሲቃጠል እሱ ከቃጠሎ ለማመት ሲል ገደሉት እንግዲህ ይው ይሄም ኢትዮጵያዊ ነው እና ሌላ ደግሞ ኢንተረስቲንግ ነገር ሰሞኑን ያየሁት ምንድነው የኦሮሞ ሽማግሌዎች ወጣቶቻቸውን እየሰበሰቡ በቪዲዮ አለ እየሰበሰቡ ሲያስምሉ ነበር ሻሸመኔ ሲያስምሉ ነበር የሌላውን በሄር አንነካም ሀብት የግለሰቦችን ሀብት አንነካም የመንግስትን ተቃውሞአችን ከሌ ከነሱ ጋር አለ ወያኔ ጋር ነው ይሄንን ማሉ ብለው አስምለው ይሄንን ስራ ላይ ያላዋለ ሲራገሙ ነበር ወጣቶቹም ተሰብስበው ዘው ሜዳ ላይ ሲቀበሉ ነበር ምንድነው የሚያሳየው ፍቅር አለ ይሄ ካለ ደግሞ ለወያኔ ውድቀት ነው አሁን ወያኔዎች የሚፈልጉት ምንድነው ቤተክርስቲያን ያቃጠሉ ነው ይላሉ ሌላውን በሄር እየገደሉ ነው ይላሉ አሁን በዛ ማል እነሱ ናቸው የሚጠቀሙት እንደውነቱ ከሆነ ይሄ ነገር እንዲነሳ ከመጀመሪያው ጀምሮ ያስቡ የነበሩት እነሱ ነበሩ ይሄንን ከፋፍለ ግዛውን አማራውን ከኦሮሞ ኦሮሞውን ከትግራዩ ከምኑ ክርስቲያኑን ኦርቶዶክሱን ከሙስሊሙ መጀመሪያውን እንትን ያባባሉት እነሱ ናቸው አማራ ምን ነው ኦሮሞ ምን ነው እያሉ ነው አሁን ችግሩ ሲመጣ ልክ የዛ ተቆርቋሪ አስመስለው ተቆርቋሪ መስለው ሊገቡ ነው አይሆንም በአምስት አመት አይተናልና ከዛኛም ሰዎች ነን እንማራለን እንደነዞች አይደለንም በየገምታለው ቀጥል
ከዚህ ጋር በተያያዘ የእንግሊዝ ኤምባሲ ዜጎች ወደ ተለያዩ ወርመክል እንደሄዱ ሲላስተንግፋል የተባበሩት መንግስታት ድርጅትም ሰራተኞቹ ወደዚህ ቦታዎች ላይ ሲሄዱ ጥንቃቄ እንዲያደርጉ መረጃዎችን
ሰጥቷል። አይ ቲንክ እንግሊዝም ብቻ መስለኝም የኖሮይም የአሜሪካ ምናምንም የተለያዩ የዓለም መንግስቶች ወደዛ ቦታ እንዳይሄዱ የሚል መግለጫ ያወጡ ነው ያሉት በአሁን ሰዓት።
ለምን እንደሆነ ታውቃላችሁ? መንግስታት ቋሚ ጥቅም እንጂ ቋሚ ዘመድ የላቸው። ለወያኔ ብለው ዜጎቻቸውን ለወያኔ ለመደገፍ ብለው ዜጎቻቸውን እሳት ውስጥ አይከቱም። በሚያመቻቸው ጊዜ ጥቅማቸው እንዲያስተብቅላቸው ወያኔ ይደግፉታል። ችግር በሌለበት ጊዜ ኦኬ ይሉታል። ችግር እየመጣ ሲመጣ ግን መንግስታት ጥቅማቸውን ነው የሚያስተብቁት። ጥቅማቸው ደግሞ ከህዝባቸው ጋር የተሳሰረ ነው። እንደኛ አይደለም። ከግል ፍላጎት ጋር ስልጣን ላይ ካለው ሰው ጋር የግል ፍላጎት አይደለም የሚወስነው። እያንዳንዱ ዜጋ የስዊድን ዜጋ ለነሱ የእንግሊዝ ዜጋ ለእንግሊዞች የስዊድን ዜጋ ለስዊድኖች አስፈላጊ ነው እንትን ኢምፖርታንት ነው ቀረጥ ከፋይ ነው ምን ባይ ነው ስልጣን ላይ እንዲቀመጥ የሚችለው ሊቀመጥ የሚችለው ለዜጋው ያለውን ፍቅርና አገልግሎት ሲያሳይ ነው ስለዚህ አንድ አሜሪካዊ ተገደለ ተብሎ ቢወራ አሜሪካ መንግስት ዝም አይልም ዜጋው እንዳይሞትበት ነው የሚታገለውና ገና ለገና ወያኔን ኢንተርናሽናል ይረዳሉ ብሎ ሰላም ነው ይያለ ሂዱ አይልም ያለ ነው ባጭሩ ምንድነው ማለት የምንችለው መንግስታት ቋሚ ጥቅም አላቸው ቋሚ ግን ወዳጅ አላቸው
በትክክል ከዚሁ ሳሎጣ አንድ ሳይነሳ እንዳልፍ የምፈልገው ነገር አለ አምቦ ከተማ ውስጥ የታጠቁ መንግስት ወታደሮች እዚህ ጋር ልባርጋችሁ እንድታደምጡ ይፈልጋሉ በመዋለ ህጻናት ላይ ጥይት በመተኮስ ሁለት ህጻናት እንግዲህ አሁን እዚህ ጋር በጣም እንድትተክሩበት የምፈልገው ነገር ይሄ የፕራይመሪ ስኩል አይደለም ወይ ሰከንደሪ ስኩል አይደለም መዋለ ህጻናት ነው
ዳግስ ዊዶች ዳግስ
የሚባለው በመዋለ ህጻናት ውስጥ የሚማሩ ልጆች ብንገምት እድሜያቸው ከአምስት ወይ ከስድስት አመት የማይበልጡ ናቸው እነኚህ ህጻናት ላይ ጥይት መተኮስና መግደል ማለት ምን ማለት ነው በእናንተ
እኔ ይሄንን ኮሜንት ለማድረግ የሚከብደኛ
ይሄ ከብዳ ለማንኛውም ሰው ጭንቅላት ያለው ሰው ሰባይ ፍጥር የሆነ ሰው እኔ ይሄኛው ነገር በጣም ነው የሚሰቀጥ ስትናገረው ራስ ነው ሰውነት የራስ ሾክ አድርጓል በጣም የሚከብድ ነገር ነው
በትክክል እና እንዲነሳም የፈልኩበት ዋናው ምክንያት አባናነሳው ህዝቡ አጥም እንደዚህ አይነት ነገሮችን በቃ ማለት ሳይመቸን ቀርቶ እንዲሾክ አርጎን ባናነሳው ነገር ግን ጉዳዩ እየተደረገ ነው ትላንት ፕራይመሪ ስኩል ሰከንደሪ ስኩል ዩኒቨርሲቲ ውስጥ የነበሩ ተማሪዎችን ነበር ሲገሉ የነበረው ዛሬ ኤሌመንታሪ ማን ነው መዋለ ህጻናት ውስጥ ህጻናቶች ላይ ጥይት ተመተኩስ ማለት which is ኢሰባዊ ብቻ አይደለም ይሄ አረመኔነትም ጭምር ነው ለኔ
ከእናት ተወልደው እናት ልጇን ተው ብላ ስትል ግማሯን ብሎ የሚገሉ ፍጥረቶች ምን ምን አላውቅ አይ ዶንት ኖ ምን ለማን እንደምጫር አላውቅም። ይሄ የሰው ልጅ ባህሪን አይ ዶንት ኖ በጣም ከባድ ነው ለመገመትም ያዳግታል። ያውሬ ስራ ነው። አውሬም አይ ቲንክ አውሬም ቢሆን እንትኑን ካልነካበት በስተቀር አታካ ያረጋል። የሚበላውን ወይንም ቴሪቶሪውን እንትን ካላልከውበት በስተቀር አውሬ ዩዥዋሊ ዲፌንድ ነው የሚያደርገው ራሱ ኦልዌይስ። አልበለዚያ እንትን አይልም አታካ ያደርጋል። ግን እነዚህ የአሁን ያልከው የመዋለ ህፃን ልጅ የዩኒቨርሲቲ ልጅ ቢሆን ስክሪፕቶን ይዞ የሚሄደው እንኳን የመዋለ ህፃን ልጅ ምን እንደሚባል አላውቅም።
መልካም እንግዲህ ቀጣዩ ደግሞ የአቤት ጉዳያችን የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበረው ሀብታሙ አያሌውና መምህር አብርሃም ሰለሞን ከአንድ አመት ከስምንት ወር አግባብ የሌለው እስር በኋላ ነጻ በመባል
ወደ ህዝቡ ተቀላቀሉ ነው የምትለው። ባጭሩ ምን እንበለው ከትንሽዋ እስር ቤት ወጣው ወደ ትልቋ እስር ቤት ገቡ ነው። ይህች ትልቋ እስር ቤት ደግሞ ኤኒ ታይም ወያኔ ሲፈልግ አንጠልጥሎ ይከታል ዘው የራሱ እስር ቤት። በነገራችን ለእስር ቤቱን በተመለከተ ምን ያህል እውነት ይሁን አላውቅም እንጂ ከቻይናዎች ጋር ተፈራረሙ የሚል አንብቤ ያለሁኝ እስር ቤት ሰፋ አድርገው እንዲሰሩላቸው። ግን ምን ያህል እንደሆነ እውነት እንደሆነ ገና ቼክ አላደረግኩ። የሚያሳዝን ነው። እነዚህ ሰዎች ቢያደርጉትም አይገርመኝም። ግን በነገራችን ላይ አንዳንድ ሰዎች የሚሉት ምንድነው አይ ለራሳቸውም እያሰቡ ነው የሚሉ አሉ። ወደፊት መግቢያችን ስለሆነ ካሁን እናስተካክለው የሚሉ አሉ። እሱም ቢሆን ጥሩ ነው። እኛ እኮ እስር ቤት የሚገባ ሰው ሁሉ እንትን ይበደል ምን ይባል አንልም። ችግሩ የኛ ምንድነው ያላጠፉ ሰዎች ናቸው እስር ቤት ውስጥ የሚገቡት። በዚህ እንዝጋው።
እንግዲህ የመጨረሻው የዚህ ሳምንት አቤት ጉዳያችን በታላቁ አንዋር መስጊድ የአርብ ጁማ ጸሎት ላይ በድጋሚ ህዝብ ሙስሊሙ የሰላማዊ ሰልፍ በማድረግ ተቃውሞ መሆን አሰምቷል። የተሰሙ የተለያዩ መፈክሮች አሉ። እስቲ እናንተ
እንዴት መሰለ በእምነት ላይ በሰው ልጅ እምነት ላይ ምንም አይነት ተጽዕኖ ማድረግ ተገቢ አይደለም። እምነት የግል ነው። እኔ የድሮ አባባል ነው ማስተዋወሰው እምነት የግል ነው አገር የጋራ ነው ሃይማኖት የግል ነው። እነዚህ ሰዎች ግን ምንድነው ከላይ እስከታች ሁሉንም በቁጥራቸው ስር ማድረግ ቅጥልጥል የሌለው አንድ ወጣ አጀንዳ አመራር ነው የሚፈልጉት። ሃይማኖትንም እነሱ ሊመሩት ቤተክርስቲያኑንም መስጂዱንም ትምህርት ቤቱንም ጦር ቤቱንም ሁሉንም እነሱ ሊመሩ ስለሚፈልጉ የሃይማኖትንም እንትኖች መቆጣጠር ይፈልጋሉ። ግን የረሱት ነገር ምንድነው የሰው ልጅ በእምነቱ የጸና የሰው ልጅ ምንም ቢሆን በተለይ በሃይማኖት ምንም ብታመጣበት አይመለስም። ተቀብሎ ያንን ተቀብሎ አክብሮ መኖር ነው። ይሄ ደግሞ ዛሬ እነሱ 10ን ገለው 20ን አስረው 100ን አባረው ገብ ያለ ምን ሊመስላቸው ይችላል? በእምነት የመጣ ግን መቼም መቆሚያ የለውም። እና ይሄ ዛሬ ትንሽ ለዘባለላቸው ነገ ተከታተለ ለውጥ የለውም። ኦልዌይስ የጠላህን ሰው በእምነቱ የጠላህን ሰው ምንም ልታረገው አትችልም። ገባ? እኔ በፈራቻ አንተን ዝም ብልህም ጭንቅላቴ ውስጥ ጥላቻው ካለ አንተ ላይ ያለኝ ምሬትና ጥላቻ ካለ ቀን ነው የምጠብቀው። ሃይማኖት ደግሞ እምነት ነው። እምነትን በኃይል አታሸንፍም። እምነትን የሚጠይቁትን በትክክል በሃይማኖታቸው በሚያዘው መሰረት እንዲሰሩ እንዲፈቀድ በማድረግ ነው። እነዚህ ሰዎች ግን ይሄን ለማድረግ ተፈጥሯቸው አይፈቅድም። ወያኔዎች ተፈጥሯቸው አይፈቅድም። ተፈጥሯቸው የተለየ ነው። ስለዚህ ይሄ ይቀጥላል። ምንም የሚያጠራጥር አይደለም።
አዎ እንግዲህ እንትኖቹም ሰላማዊ ሰልፍ የወጡት ሰዎችም ብዙ ነገሮችን አሰምተዋል እንደሚቀጥሉም ተናግረዋል። ከሰማቸው መፈክሮች መካከል ድምጻችን ይሰማ፣ ኮሚቴው ይፈታ፣ ብሔራዊ ጭቆና ይብቃ፣ ግድያ ይብቃ፣ ድራማው ይብቃ፣ መንግስት የለም ወይ፣ ዊ ኒድ ፍሪደም ወዘተ ብዙ ነገሮችን አንስተዋል።
ኖርማል ሰዎች ቢሆኑ ይሄ በሙሉ ለኖርማል ሰው በኖርማሊ ለሚያስብ ሰው መሆንም ያለበት ነገር ነው። እኔ እነሱ ግን እነሱ ያሏት ካልሆነች በስተቀር ምንም ነገር ሊሆን አይችልም። እነሱ ደግሞ ይሄንን እያሉ እያቆረቆሩ አንድ ቀን ያው ብሶት የወለደው ሌላ ብሶት ይወለደው እነሱ ከዛ ያጠፋቸዋል ይሄን ነው እነሱም የሚታገሉት እንግዲህ እኛንም ይርዳን ለነሱም ልቦናውን ይስጣቸው
አሜን ድረስ
አድማጮቻችን ይሄ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያ አቆጣጠር የሚያስተላልፈው ፕሮግራም ይቀጥላል። ከፕሮግራማችን ጋር ከኛ ጋር እንደምትሆኑ በመተማመን እስቲ ቴክኒሽያናችን ሙዚቃ ጀባ ይላል።
Sinasandin na dagay si Deheber Dihinya lupon sa kalutin ba lugar-gar Ano di upiya Gawa na matibar Ano di upiya Gawa na matibar Baka sinasandin na dagay si Deheber Dihinya lupon sa kalutin ba lugar-gar Ano di upiya Go on a matibar Sanu di kufiyadu Go on a matibar Maka si akhani Bile berto fi aha Nuri ya bara
Waltani yori mali itamanna bulajala la nafsi jittu kontu dija bila ma fatadun dinta yujadana
ልጆች ደና ናችሁ ልጆች እኛ ደና ነን ይሄ የስዊድን ሚገኝ
የኢትዮጵያ ድምጽ ራዲዮ
የልጆች ክፍለ ጊዜ ነው
አሁን የዛሬ ፕሮግራም እናስተዋውቃችሁ
ዛሬ ምን ምን አለ
ዘፈን
ተረት አለ
ልጆች ምን ሰምታችኋል? ደና ናችሁ? ደና በሰላምና በጤና ሰምተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል፣ ብለን ያሰማችሁ ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
አው ግዴ ባሉ ፊደሉን ቁጠሩ አጣ አትችላትም በለ ቁጠር ግዴ ጀምሩ
ሃሉኒ ሃሌሉኒ ላሌሎ
የዛሬው ትምህርት በዚህ በቃ ሁሉ ወደ ጌታችሁ
ወደ ቤት ወደ ሀገር ቤት አንድንገራ
ሰኞ በማለዳ ወደ ትምህርት ቤት
ከሰዓት ወደ ቤት መክሰስ ቀመስ ቀመስ ቡርሳ ፈታፈታ ያስተማሪ ትዛዝ ለፈጸም በርታ
ማክሰኞ ማለዳ ወደ ትምህርት ቤት ደስ ሲል ግና ቤት ሮቢ ዩኒፎርሚን ቀይሬ መስዳት ሽክ ብዬ ልማር ትምህርት ልውደዳት
ካልከኑ ወደ ደረሻ ውስ የቢስሮሽ ላፋም ለሚስ
አርብ ቢመጣ ነው ቡርሳ እንሰቅላለን ሚሶሽ ደና ሁሉ ሰኞ እንመጣለን
ਤੇ ਗੱਲ ਕਰੇ ਤੇ ਫਿਰ
ልጆች ዛሬ የምናወራላችሁ ተረት የሁለት ድመቶች ፍቅርና ጠብ የሚል ነው። ተረቱንም ያገኘነው ስብስብ ተረቶች ከሚል መጽሐፍ ላይ ነው። የተረቱም አዘጋጅና አቀነባባሪ ተሰማ መሻ፣ ተፈራ ይፍሩ፣ አየለ አኖሌ ናቸው። የሁለት ድመቶች ፍቅርና ጠብ። ሁለት ድመቶች በጓደኝነት ተፋቅረው በጓደኝነት አብረው ይኖሩ ነበር። አንድ ቀን ራብ ጠጥቶባቸው ምግብ ለመፈለግ በሌሊት ተነስተው ወዲያና ወዲህ ሲንከራተቱ ከአንድ ባለጸጋ ቤት ደረሱ። ወዲያው በመስኮት ዘለው እንደገቡ ከገበታ ላይ ስጋ አገኙ። እጅግ በጣም በደስታው አቅማቸው የቻለውን ያህል በየአፋቸው አንስተው ተመልሰው በገቡበት መስኮት ወጡ። ከዚያ በኋላ አንደኛው ድመት ያዘው ምግብ ከሌላኛው የበለጠ በመሆኑ ባለ ጥቂቱ ተባልከን እንብላ ሲል ብዙ ስጋ ያዘውን ድመት ጠየቀው። እሱም የኔ ብዙ ያንተ ትንሽ ነው፣ በምን ምክንያት ተደባልቃለሁ? አልፈልግም ሲል ለእንፊታ ቃሉን መለሰለት። በዚህ ምክንያት ፍቅራቸው ሁሉ ቀረና ተጣሉ። በጥፍራቸው መቦጫጨቅ ጀመሩ። ጠባቸውም ከሮ በመተናነቅ ላይ እንዳሉ አንድ ውሻ በቁጥቋጥ ተከልሎ ይመለከታቸው ኖሮ ወደ እነሱ ቀረብ ባለና ለምን ትጣላላችሁ ሲል ጠየቃቸው። በዚያን ጊዜ ያ ከፍ ያለ ስጋ የያዘው ድመት እንዲህ ሲል መለሰለት። አቶ ውሻ፣ የጓደኛዬ እኔ በደረቅ ውድቀት ነፍሴን ሸጬ ያመጣሁትን ስጋ አብረን ደባልቀን እንብላ ስላለኝ አንተ ያመጣኸው ትንሽ ነውና ለየብቻችን እንብላ ስላልኩት ነው የተጣላ ነው አለ። አነስተኛ ስጋ የያዘው ድመት አንተስ ብሎ ቢጠይቀው የበለጠው ነጥቆ ወሰደና አላበላም በማለቱ ነው የተጣላ ነው ሲል መለሰለት። ውሻውም ክርክራቸው በዝርዝር ካዳመጠ በኋላ ሰማችሁ እንግዲህ የዚህ ቀበሌ ዳኝነት የኔ ነውና ነው ስርዓቱን አይላችኋለሁ ብሎ ከዛፍ ስር ሄዶ ተቀመጠ። ቀጥሎም ይህንን የተጣላችሁበት ስጋ ለማከፋፈል ሚዛን አምጡ አላቸው። እነሱም በታዘዙት መሰረት ሚዛን አመጡለት። አቶ ውሻ ያን ስጋ ከሚዛን ላይ በሚያደርገው የአንደኛው ወገን መብለጡን ተረዳ። ስለዚህም ዳኛ ነኝ አስተካክላለሁ በማለት ከበለጠው ላይ ጓረሰለት። ሚዛን ቢመለከተው እንደ ድሮ ሆኖ አገኘው። እንደገና አስተካክላለሁ በማለት ደግሞ ነጨለት። ይሁን ሚዛኑ ማስተካከል ስላልቻለ ውሻው እንደገና አንድ ጊዜ ከዚህኛው አንድ ጊዜ ከዛኛው እያለ ስጋውን ስለበላ እያደረ እያነሰ ሄደ። ከዚህ በኋላ እነኛ የተጣሉ ድመቶች ጨርሶ ሊበላባቸው መሆኑን ስለተረዱ አቶ ውሻ እንግዲህ ዳኝነትን አየ ነው ስጠን፣ እኛ ተስማምተን እንበላዋለን አሉት። ቀበሮ ግን ቀድሞውን ነበር እንጂ ተስማምቶ መብላት አሁን ዳኝነት አይደለምን? እኔስ ጠዋት ጀምሮ በእናንተ ሲጨነቅ ስለፋና ስደክም የዋልኩት መሆኑን አጣችሁት? ይስ የተረፈው የለፋውበት የዳኝነት የዋጋ ስለሆነ ወስጀዋለሁና በየቤታችሁ ሂዱ ብሎ አሰናበታቸው። የተጣሉበትንም ስጋ ለበዓል አስረክበው ያለ ጥቅም ቀሩ ይባላል። ከፍ ያለ ጥቅም ለማግኘት ሲሉ በክርክርና በሙግት ጊዜያቸውን የሚያጠፉ ሁሉ በእጃቸው የያዙትን ከማጣት ይደርሳሉ። አባቶች ከደህና ሙግት ሰነፍ እርቅ ይሻላል የሚሉት ለዛ ነው።
Na police, the police. ዘንደቀና የፋሽስት ኢጣሊያ ድርድር ታሪክ በላይ ዘንደቀ ከአባታቸው ከባሻ ዘንደቀና ቀውና ከናታቸው ኮይዘሩ ጣይቱ አሰኔ ቦሎክ ፍላገር በቦረና ሳይን ተውራጃ በጫቃታ ወረዳ ልዩ ስሙ ጅሩ ጉታ ተባሉ ቀበሌ በ1904 ዓ.ም ምረት ተወለዱ። ፋሽስት ኢጣሊያ በ1928 ዓ.ም ምረት ኢትዮጵያን ሲወር በላይ ዘንደቀ 24 ዓመት ወጣት ነበር። ሀገርን የወረረው የጣሊያን ጦር ለመውጋት ቆርጦ የተነሳው በዚያ ወቅት ነበር። በወቅቱ ከ200 እስከ 300 ያህል ጦር በስሩ ነበሩት። በወቅቱ ትግላቸውን ሲጀምሩ የአካባቢው ህዝብን ሰብስበው ለህዝቡ እንዲህ ብለውት ነበር። እናት ሀገር ኢትዮጵያ ስትደፈር ከማየት ሞቴን እመርጣለሁ። የፈራህ ልቀቀኝ። ለውድ እናት ሀገርህ መስዋዕት ለመሆን የምትፈልግ ሁሉ እኔን ተከተለኝ። የመጀመሪያው ግያቸውን ለምጠን ከተባለ ቦታ በግንቦት ወር በ1928 ዓመተ ምህረት ከኢጣሊያ ፋሽስት ጋር ገጥሞ ሲዋጉ ከወገን በኩል በመጠኑ የቆሰለና ሞተ ቢኖርም ጠላትን ድባቅ መተው መድረሻ ሳጥተውት ነበር። በላይ ዘለቀ ጎጃም ውስጥ የጠላት ጦር መቆሚያና መቀመጫ እንዳይኖረው በማድረግ ለኢትዮጵያ ከፍተኛ ውለት ያበረከቱ ጀግና ናቸው። በላይ ዘለቀ ከውስጥም ከውጭም ጠላቶች ነበሯቸው። ለምሳሌ ቀኝ አዝማች ሰማና ባው የተባለው የጣሊያን ዋንዳ አለቃ ስለነበሩ በቂ መሳሪያና 500 ወታደር ይዘው ቪሸና አውራጃ በሸበል በረንታ ወረዳ ልዩ ስሙ አባራ ጊዮርጊስ ከተባለው ቦታ ገጥሟቸው ነበር። በተደረገው ውጊያ ቀኝ አዝማች ሰማና ጎል ገድለው ከሞት የተረፉትን ገለሮቻቸውን በሙሉ ከነ መሳሪያቸው ማርከው ካስቀሩ በኋላ በላይ ዘለቀ እንዲህ አሉ። እናንተ ከኢጣሊያ ታዛችሁ ከሀገራችሁም በመክዳት በዛው ቀን በተደረገው ጦርነት ከሞት ተርፋችሁ ተማረካችሁ ኢትዮጵያ የሆናችሁ ወገኖች ሁሉ አሁን በእኔ በኩል ምሬያችኋለሁ። እናት ሀገራችሁን የምትወዱ ተክሰሉ ወይም ማርታችሁ ብሉ። ነገር ግን ሁለተኛ ለጠላት ገብታችሁ ብትገኙ እኔ ዘለቀ ልጅ ነገ እመጣለሁ በማለት መክረው አስተናበቷቸው። በላይ ዘለቀ ሊወጋቸው የመጣውን የጣሊያን ጦር ከመመከት አልፈው ድልም መቀናጀት ዋና መንገያቸው ዞን መጣ። የጣሊያ ጦር ሁሌም እየሸነፈ በመሄዱ ተስፋ በመቁረጥ በላይ ዘለቀን ባለቤት ወይዘሮ ሺመጥቱ አለማየሁንና የባለቤታቸውን እህት ወይዘሮ ዘውዲቱ አለማየሁን ገድሎ ልጃቸውን ወይዘሪት የሻሽወርቅ በላይን ማርኮ ሄደ። ከዚያ በኋላ የበላይ ዘለቀ እንዲህ እንዲያየደ በመምጣቱ ብዙ የጣሊያ ወታደሮች ድል አደረጉ። በመጨረሻም ጠላት ከበላይ ዘለቀ ጋር ታርቆ ሰላም ፈጥሮ መኖር ፈለገና የሚከተለውን መልእክት ላከላቸው። ይድረስ ለልጅ በላይ ዘለቀ፣ ለኢጣሊያ መንግስት ብትገባ ጥቅም እንጂ ጉዳት አያገኝም። ጎጃምን በእንደራሴነት ይሰጣል። ስለዚህ በሰላም ግባ። የኢጣሊያ መንግስት መሐሪ ነውና በአጠቃላይ ሙሉ ምህረት ያደርግልሃል የሚል ነበር። በዚህ ጊዜ ጀግናው በላይ ዘለቀም ይህንን የጣሊያ ደብዳቤ በሰሙ ጊዜ በተጻፈው ደብዳቤ መልስ ሲጽፉ እንዲህ አሉ። ይድረስ ለኢጣሊያ መንግስት፣ ከሁሉ አስቀድሜ ሁልጊዜ ሰላም ላንተ ይሁን እያልኩ የማክበር ሰላምታዬን አቀርባለሁ። ከሰላምታዬ ቀጥዬ የምገልጽልህ ነገር ቢኖር ከኢጣሊያ መንግስት የተጻፈልኝን ደብዳቤ ደርሶኛል። ፓስፖርት ተቀብያለሁ፣ ተመልክቼዋለሁ። በደብዳቤው ላይ ያለውን ቁም ነገር ያዘለቃል ስመለከተው እጅግ በጣም የሚያስደስት ሆኖ አግኝቼዋለሁ። ስለዚህ ልጄን ከመለስክልኝ፣ ጎጃምን ያህል አገር በእንደራሴነት ከሰጠኸኝ፣ ከዚህ የበለጠ ሌላ ምን እፈልጋለሁ? ስለዚህ የኢጣሊያ መንግስት የሚያምናቸውን ታማኞቹን ይላክልኝና በእነሱ አማካኝነት እገባለሁ። የሚደብዳቤ መልሰው ጻፉለት። በዚህ ጊዜ የጣሊያን መንግስት በላይ ዘለቀን ደብዳቤ እንደደረሰው ሲመለከተው አስደፋቸው መስላገኘው በላይ ዘለቀን በርቀት ታሎ በእጁ ለማስገባት የዘውትር ምኞት ስለነበር በጉጉት ይጠብቁ የነበረውን ሐሳብ የተሳካ መስሎት ለራሱ የፍርድ ቤት ዳኛዎች ሆኖ በታማኝነት ሲያገለግሉት የነበሩትን በኢትዮጵያውያን ወገናቸው በአርበኛው ላይ ይፈቀድ ይገረፍ ይዛሉ ሲፈርዱና አርበኛውን ያለው በትን ቦታ አስጠቁሙና መርተው በማሳየት ይረዱ የነበሩትን ታማኞችን እነ ቀኝ አዝማች እጅጉ ለማንና ቀኝ አዝማች አድራው የተባሉ ትን ከናስተርጓሚ ጭምር ሆነው በላይ ዘለቀን በርቀት ታለው አባብለው በእጁ እንዲያስገቡለት ላካቸው። በኢጣሊያ መንግስት በጀግናው በላይ ዘለቀ መካከል በእርቅ መልክ ለማስማማት የተላኩ ሽማግሌዎችም መድረስ አይቀርምና እንደመጣት ነበር ከሚያስፈራው ኮስታራ ፊት ቀረቡ። በዚህ ጊዜ ጀግናው በላይ ዘለቀ ከፊታቸው ለተሰለፈው ጀግና አርበኛ እንዲህ ሲሉ ለእንግዶቹ የሚከተለውን ንግግር አደረጉ። ጎበዝ የአገሬ ጀግና ሆይ አንድ ጊዜ አዳምጠኝ። እነዚህ እኔንና የጣሊያን መንግስት ለማስታረቅ የመጡና ቀኝ አዝማች እጅጉ ለማ የተባሉት ሀገራቸውን ከርተው እዚሁ ላይዋ ላይ ሆነው ለኢጣሊያ ፋሽስት ለማያውቁት ለማይወለዱት ለማይመስላቸውም በገንዘብ በጊዜያዊ ጥቅም በመደለል ለጠላት መሳሪያ በመሆን በአቅና በእውነት ለውድና ሀገራቸው የሚዋደቁትን ንጹሃን ኢትዮጵያውያንን ሲሰቅሉ ሲያሳፍሩ ሲያንገላቱና ሲያፈርሹ ከመቆየታቸውም በላይ አሁን እኔንም በእርቅ መልክ አስገብተው ለማፈሸንና አገሪቱን ተከላካይ ልጅ እንዳይኖራት ይጥሩ ናቸው። ስለዚህ ምን ውሳኔ ማግኘት እንደሚገባቸው ጀግናው አርበኛ ሐሳብ ሲጠበቅ ሲሉ ተናገሩ። በዚህ ጊዜ ጀግናው አርበኛም የመሪውን አነጋገር በጥሞና ካዳመጠ በኋላ እንዲገደል ወሰነ። በዚህ ጊዜ ባስታራቂነት የመጡት ነቀኛ አዝማች እጅጉ ለማ እነርሱ በሌላ ፍርዱ ኖረው በእነሱ ላይ ይግባኝ የሌለው የአርበኛ ፍርድ በማግኘት ጽዋው ስለደረሳቸው በጥይት ተረሽነው በዛፍ ላይ ተሰቀሉ። ከዚያ በኋላ ጀግናው በላይ ዘለቀም እንዲህ የሚል ደብዳቤ ለኢጣሊያ መንግስት ጻፈ። ይድረስ ለኢጣሊያ መንግስት፣ ሰላም ላንተ ይሁን። የላክልኝን እንግዳዎች እና ቀኝ አዝማች እጅጉን ለማን በአክብሮት ተቀብዬ በማስተናገድ ስፍራ ወይም ቦታ ሰጥቻቸዋለሁ። ለአንተ ግን ትርጉማን አስተርጓሚ ብለህ የላከውን ሌላ ቦታ ስትልክ እንዳይቸግር ልኬልሃል። ልጅህን መልስልሃለሁ ለምትለው ለአንድ ልጄ ብዬ እናት ሀገሬ ኢትዮጵያን ከልቼ ከአንተ ጋር በእርቅ መልክ አልደራደርም። ከዛሬ ጀምረህ በእኔ በኩል ያለው ምኞትን አንተ እኔን ፈልገህ ማጥፋት እንጂ አንዲት ልጅ ወስዶ ማስጨነቅና ማጉላላት ደስ የሚል ከሆነ እንደፈለግ አድርጋት። ሲሆን ለእሷም የፈጠራት አምላክ እግዚአብሔር ፈቃዱ ከሆነ ከአንተ ውጅ ላመጣት ችል ይሆናል። ጎጃምን በእንደራሴነት ልሰጥህ ልስጥህ ለምትለው አንተ የሰው አገር ሰው ከምትሰጠኝ እኔው አገሬን በስሬ አድርጌ አስተዳድረው የለም ወይ? የኢትዮጵያ አርበኛ እየቆማመጠ ለአሞራ በመስጠት በየዙር ገደሉ ወድቀ በመቅረት በመጣህበት መንገድ ሀገርህ ከመግባት በስተቀር አማራጭ የሌለ መሆኑን በዚህ አጋጣሚ ልነግርህ ወዳለሁ ሲሉ በላይ ዘለቀ ለኢጣሊያ መንግስት ደብዳቤ ልከዋል። በመጨረሻም የተማረከችው ልጃቸውን የሻሽ ወርቅን እንደገና ተዋርተው ከጣሊያኖች እጅ ከነህይወቷ ለመማረክ ችለዋል። አጠቃላይ በላይ ዘለቀ በአምስቱ ዓመት የነጻነት ተጋድሎ ውስጥ ከፊት የሚሰለፉ ታላቅ አርበኛ ናቸው። ከሰንደቅ ጋዜጣ የተወሰደ።
እንደምን አርፍታችኋል አድማጮች? ከረፋዶ 11 ሰዓት ከ4 ደቂቃ ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። 79ኛው ዓመት የሰማዕታት ቀን በኢትዮጵያውያን ዘንድ ታስቦሏል። የካቲት 12/1937 በፋሺስቱ ግራዚያኒ ላይ የመግደል ሙከራ መደረጉን ተከትሎ የፋሺስት ጣሊያን ኃይሎች በወሰዱት የበቀል እርምጃ በሶስት ቀናት ከ30,000 በላይ ኢትዮጵያውያን መገደላቸው ይታወሳል። አብርሃ ደቦጭ፣ ሞገስ አስገዶምና ስሞና ደፍርስ በዋነኝነት የግድያ ሙከራውን መምራታቸውም ይታወሳል። ኢትዮጵያ እስካሁን በጭፍጨፋው ለተደረገው ጉዳት በቂ ካሳ ያለገኘ ሲሆን ይባስ ብሎም ለፋሽቱ ግራዚያኒ በጣሊያን አንድ ግዛት የማስታወሻ ሐውልት ተሰርቶለት ይገኛል። በኢትዮጵያ ኦሮሚያ አካባቢዎች የተካሄደ ያለው ተቃውሞ ተጠናክሮ ሲቀጥል ባለፉት 5 ቀናት ብቻ ከ20 ሰዎች በላይ መገደላቸው የተነገረ ነው። የኦሮሚያ ክልል ተቃውሞ ከሁለት ወራት በፊት ከአዲስ አበባ ማስተር ፕላን ጋር በተገናኘ በተለያዩ የክልሉ ከተሞች የተቀሰቀሰው ተቃውሞ በማየል ሰሞኑን በመስራቅ አረርጌና ወለጋ አካባቢዎች የተቀጣጣለውን ህዝባዊ አመጽ ተከትሎ የጸጥታ ኃይሎች ተቃውሞን ለበበተን በወሰዱት እርምጃ በርካታ ሰዎች ጉዳት እንደደረሰባቸው ለስር እንደተዳረጉም ከሀገር ቤት የተገኘ መረጃ ያመለክታል። የፌደራልና የክልሉ ባለስልጣናት ሶስተኛ ወሩን ያስቆጠረውን ተቃውሞ በቁጥጥር ስር ውሏል ቢሉም ይሄው ተቃውሞ ዳግም ማገርሸቱን የተለያዩ አካላት በመግለጽ ላይ ናቸው። በምዕራብ ሸዋ የሚገኙ የገጠር መንደሮች ጭምር ቀጥሎ ባለው ተቃውሞ ቁጥሩ በአግባብ ሊታወቅ ያልቻለ ነዋሪ መገደሉና ለእስር መዳረጉም እየተነገረ ነው። በተያያዘም ከቀናት በፊት በምዕራብ አርሲ ዞን በሚገኙ ከአራት ቀበሌዎች በላይ የተቀሰቀሰው ግጭት ባለፈው አርብ ለስድስተኛ ቀን ቀጥሎ በርካታ ነዋሪዎች የጸጥታ ኃይሎች በወሰዱት እርምጃ ተጎድተዋል። ከሻሸመኔ ከተማ በቅርብ ርቀት ላይ በሚገኙ የገጠር መንደሮች ነዋሪዎች እየተወሰደ ያለን የኃይል እርምጃ በማውገዝ ተቃውሞውን ሲያሰሙ መዋላቸውም ተመልክቷል። የሻሸመኔ ከተማ አስተዳደር በበኩሉ ለግጭቱ ምክንያት ሆነዋል የተባሉ ተጠርጣሪዎች ላይ እርምጃ ለመውሰድ እንቅስቃሴ እየተካሄደ እንደሚገኝ ለሀገር ውስጥ መገናኛ ብዙሃን ገልጿል። ግጭቱ ብሔር ብሔረሰቦችን እርስ በርስ ለማጋጨት በሚፈልጉ የተደራጁ ኃይሎች ተቀስቅሷል ያሉት የአስተዳደሩ ባለስልጣናት የአካባቢው ነዋሪ የተረጋጋ የዕለት ተዕለት እንቅስቃሴው እንዲቀጥል ጥሪ አቅርበዋል። ይሁንና የጸጥታ ኃይሎች እየወሰዱ ባለው እርምጃ ቅሬታ ያደረባቸው አራት የገጠር መንደር ቀበሌ ነዋሪዎች ባለፈው አርብ ተቃውሟቸውን የቀጠሉ ሲሆን በስፍራው የሚገኙ የፌዴራልና የክልል የጸጥታ ኃይሎችም እርምጃ መውሰዳቸው ተገልጿል። በአካባቢው የተኩስ ድምፅ ሲሰማ መዋሉን የገለጹት ነዋሪዎች ቁጥሩ ሊታወቅ ያልቻለ ሰው ለእስር መዳረጉንና ድብደባን እንደተፈጸመበትም አስታውቀዋል። በተኩስና በድብደባ ከባድ ጉዳት የደረሰባቸው በርካታ ሰዎችም በሻሸመኔ ሆስፒታል ሕክምና እየተደረገላቸው የሚገኝ ሲሆን ባለፉት 5 ቀናቶች ብቻም ከ20 በላይ ሰዎች መገደላቸው ተገልጿል። የሟቾች ቁጥር ከመግለጽ የተቆጠቡት የመንግስት ባለስልጣናት በበኩላቸው ግጭቱን እልባት ለመስጠትና ከነዋሪዎች ጋር ምክክር መጀመራቸውን አስታውቀዋል። በኦሮሚያ ክልል የተቀሰቀሰ ባለው ግጭት ስጋቷን በተደጋጋሚ ስትገልጽ የቆየችው አሜሪካ ከአዲስ አበባ ማስተር ፕላን ጋር ተገናኝ የተነሳው ተቃውሞ ከማስተር ፕላኑ ያለፈ የመብት ጉዳዮችን መያዙ በቅርቡ መግለጿ ይታወሳል። በሌላ ዜናም በአምቦ ከተማ እስር ቤት ተቃጥሏል። ከአዲስ አበባ ከተማ በቅርብ ርቀት ላይ በሚገኘውና በርካታ የፖለቲካ እስረኞች የሚገኙበት የአምቦ ከተማ እስር ቤት ላይ ቃጠሎ ደርሷል። ባለፈው አርብ ረፋዱ ላይ በእስር ቤቱ ላይ የደረሰውን የእሳት አደጋ ቃጠሎ ምክንያቱ ያልታወቀ ሲሆን የጸጥታ ኃይሎች እስረኞች ሊያመልጡ ይችላሉ በሚል አካባቢውን መቆጣጠራቸው ታውቋል። የእሳት ቃጠሎ ደረሰበት እስር ቤት አካባቢ የተኩስ ድምፅ ሲሰማ መዋሉን የተናገሩት ነዋሪዎች በእስረኞች ላይ የደረሰውን ጉዳት ለማወቅ እንዳልተቻለ መግለጻቸው ተዘግቧል። በእስር ቤት ላይ የደረሰውን የእሳት ቃጠሎ አደጋ የሚያሳይ ምስልና የቪዲዮ መረጃዎች በመሰራጨት ላይ ሲሆኑ ከተማም ሆነ የፌዴራል ፖሊስ በጉዳዩ ዙሪያ የሰጡት መረጃ የለም። በኦሮሚያ ክልል የተካሄደ ያለውን ተቃውሞ ተከትሎ በአምቦና በአካባቢው ግጭቱን ቀስቅሰዋል የተባሉ በርካታ ተማሪዎችና ነዋሪዎች የእሳት ቃጠሎ በደረሰበት እስር ቤት መታሰራቸው ይነገራል። ከአንድ ወር በፊት በጎንደር ከተማ በሚገኝ አንድ እስር ቤት ላይ ደርሶ በነበረ ተመሳሳይ የእሳት ቃጠሎ አደጋ ከ30 የሚበልጡ እስረኞች ለማምለጥ ሞክረዋል ተብለው በጸጥታ ኃይሎች መገደላቸው የሚታወስ ነው። ብሪታንያ መንግስት ዜጎቹ በኦሮሚያ የሚያደርጉት ጉዞ ላይ ጥንቃቄ እንዲያደርጉ አሳስቧል። በተለይ በምዕራብ አርሲ አካባቢ በመካሄድ ላይ ያለውን ግጭት ተከትሎ ዜጎቹ ወደ ኦሮሚያ የሚያደርጉትን ጉዞ ላይ ጥንቃቄ እንዲያደርጉ ያሳሰበው የብሪታንያ መንግስት ሐሙስ ለዜጎቹ በድጋሚ ማሳሰቢያን አሰራጭቷል። ግጭቱን ልባት አለማግኘቱን የገለጸው የሀገሪቱ የውጭ ጉዳይ ሚኒስቴር እንግሊዛውያን አስፈላጊውን ጥንቃቄ እንዲያደርጉ ጠይቋል። መቀመጫውን በኢትዮጵያ ያደረገው የኖርዌይ ኤምባሲም ዜጎቻቸው ጥንቃቄ እንዲያደርጉ አሳስቦ የሚገኝ ሲሆን መቀመጫቸውን በሀገሪቱ ያደረጉ ዓለም አቀፍ ተቋማትም ለሰራተኞቻቸው ማሳሰቢያን እያሰራጩ መሆኑ ታውቋል። በአንዋር መስጊድ ለሁለተኛ ጊዜ ተቃውሞ ተካሄደ። አዲስ አበባ ከተማ በሚገኘው አንዋር መስጊድ በየሳምንቱ የሚካሄደው ልዩ የጸሎት ስነ ስርዓት ተከትሎ ባለፈው አርብ ለሁለተኛ ጊዜ ተቃውሞ ተካሂዷል። ባለፈው ሳምንት የጽሁፍ ተቃውሞን አካሄደው የነበሩት የሙስሊም ማህበረሰብ ለሁለተኛ ጊዜ ባካሄዱት በዚሁ ተቃውሞ የተለያዩ ድምጽ ተቃውሞ መፈክሮችን ሲያስተጋቡ ማርፈዳቸው ታውቋል። መንግስት በሃይማኖታችን ጣልቃ ገብቷል በማለት ከሶስት ዓመት በፊት የተቃውሞ የጀመሩት የሙስሊሙ ማህበረሰብ ብሔራዊ ጭቆና ይብቃ፣ ኮሚቴው ይፈታ የሚሉ መፈክሮችን ሲያስተጋቡ አርፍደዋል። የተለያዩ ስልቶችን በመጠቀም ተቃውሟቸውን ቀጥለው የሚገኙት እነዚሁ አካላት ለእስር ተዳርገው የሚገኙ የመፍትሄ አፈላላጊ ኮሚቴ አባላት በአስቸኳይ እንዲፈቱም ጠይቀዋል። የሙስሊሙ ማህበረሰብ ማሰማት የጀመሩት ተቃውሞን ተከትሎ በህዝብ የተወከሉ ከሀያ የሚበልጡ የኮሚቴ አባላት ለእስር መዳረጋቸው ይታወሳል። ሲካሄድ የቆየውን ተቃውሞ ተከትሎ መንግስት የተወሰኑ አባላቱ በምህረት ከእስር ቢለቅም አሁንም ከአስር የሚበልጡ በእስር ላይ እንደሚገኙ ተቃውሞውን በማስተባበር ለሚገኘው ድምጻችን ሲሰማ ገልጿል። ለሁለተኛ ሳምንት ተቃውሞ ሲያሰሙ ያረፈዱት የሙስሊሙ ማህበረሰብ ከአምስት እስከ ሀያ ዓመት የእስር ቅጣት የተላለፈባቸውን የኮሚቴ አባላት ያለምንም ቅድመ ሁኔታ እንዲፈቱ መጠየቃቸውንም ለማወቅ ተችሏል። ከእስር እንዲፈቱ የተወሰነላቸው አምስት የፓርቲ አመራሮችና አባላት መካከል ሁለቱ ብቻ ባለፈው ማክሰኞ ተፈቱ። የፌዴራሉ ጠቅላይ ፍርድ ቤት የይግባኝ ጥያቄ ቀርቦባቸው ከእስር እንዲፈቱ ከወሰነላቸው አምስት የፓርቲ አመራሮችና አባላት መካከል ሁለቱም ብቻ ባለፈው ማክሰኞ ፈታ። ፍርድ ቤቱ ከቀናት በፊት ሁሉንም ተከሳሾች ከእስር ቤት እንዲለቀቁ ወስኖ የነበረ ቢሆንም የአንድነት የህዝብ ግንኙነት ኃላፊው አቶ ሀብታሙ አያሌውና በተመሳሳይ ክስ ስር የነበረው መምህር አብርሃም ሰለሞን ከእስር መለቀቃቸው ታውቋል። ጠቅላይ ፍርድ ቤቱ ባለፈው ሳምንት አርብ ሁሉም ተከሳሾች ከእስር ቤት እንዲወጡ ቢወስንም የቃሊቲ እስር ቤት ተከሳሾቹ ችሎት በመድፈር የተላለፈባቸውን ቅጣት ስላልጨረሱ ሊለቁ አለመቻላቸውን መግለጹ ይታወሳል። ይሁንና ተከሳሾቹ ቅጣታቸውን እንደጨረሱ ቢገልጹም የእስር ቤቱ ኃላፊዎች ቅጣቱ እጃቸው ከተያዘበት ጊዜ ጀምሮ ቆጠር አይደለም በማለት ቅጣቱ አለማለቁን ለፍርድ ቤት ገልጸዋል። በመላ ኢትዮጵያ አንድነት ድርጅትና የአረና ፓርቲ ውስጥ በተለያዩ ኃላፊነቶች ሲያገለግሉ የነበሩት አቶ ዳንኤል ሽበሺ፣ አቶ የሸዋስ አሰፋና የአረና ፓርቲው መምህር አብርሃ ደስታ ከእስር እንዲለቀቁ ቢወሰንላቸውም አለመለቀቃቸውን ከሀገር ቤት የተገኘ መረጃ ያመለክታል። ሶስቱ ተከሳሾች ሊለቀቁ ያልቻሉት ችሎት በመድፈር ጋር ተላልፎባቸው የነበረው ቅጣት ጋር በተገናኘ ይሁን አይሁን የታወቀ ነገር የለም። ከአንድ ዓመት በፊት ለእስር ተዳርገው የነበሩት አምስት ተከሳሾች በፌዴራል ከፍተኛ ፍርድ ቤት በነጻ እንዲሰናበቱ ቢወሰንላቸውም ከሳሽ አቃቤ ሕግ ውሳኔውን በመቃወም ይግባኙን ለጠቅላይ ፍርድ ቤት ማቅረቡ ይታወሳል። አቃቤ ሕግ ተከሳሾችን በውጭ ሀገር ካሉ ኃይሎች ጋር በመተባበር ህገ መንግስቱን በኃይል ለመናድ ተንቀሳቅሰዋል ሲል በሽብር ወንጀል መክሰሱ የሚታወቅ ነው። ሰማያዊና መድረክ ከስዊድን የፓርላማ አባላት ጋር ተወያዩ። የሰማያዊና የመድረክ ፓርቲ አመራሮች ከስዊድን የፓርላማ አባላት ጋር በተለያዩ ጉዳዮች ላይ መወያየታቸውን የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ተናግረዋል። የፓርቲዎቹ አመራሮች የሆኑት ፕሮፌሰር በየነ ጴጥሮስ፣ ኢንጂነር ይልቃል ጌትነትና ዶክተር መረራ ጉዲና ከስዊድን የፓርላማ የውጭ ጉዳይ ቋሚ ኮሚቴ ልዑክ ጋር በኢትዮጵያ ወቅታዊ ጉዳዮች ላይ የካቲት 9 2008 ዓ.ም መወያየታቸው ታውቋል። የፓርቲ አመራሮቹ ከስዊድን ስድስት ፓርቲዎች ከተውጣጡ 11 የልዑካን አባላት ጋር በተወያዩበት ወቅት በኢትዮጵያ የተለያዩ አካባቢዎች በተለይም በኦሮሚያ የተቀሰቀሰውን የህዝብ ተቃውሞና በጋምቤላ ክልል ስለነበረው ግጭት ሰፊ ገለጻ ማድረጋቸውን ገልጸዋል። አመራሮቹ ለተቃውሞ አደባባይ በወጣው ህዝብ ላይ የመንግስት ጸጥታ ኃይሎች እየወሰዱት ያለውን እርምጃ በተመለከተ በውይይታቸው አንስተዋል። አሁን ላይ በኢትዮጵያ የተቃውሞ ድምጽ የሚያሰሙ የፓርቲ አባላትና በነጻነት ስራቸውን በሚያከናውኑ ጋዜጠኞች ላይ እንዲሁም በአጠቃላይ ተቃውሞ በሚያሰሙ ህዝብ ላይ እየተፈጸመ ነው ያሉትን አፈና እየጨመረ መሆኑንና በሀገሪቱ ፓርላማም አንድም ተቃዋሚ ድምጽ የማይሰማበት መሆኑን እንደገለጹላቸው ታውቋል። የስዊድን የፓርላማ አባላት የተቃዋሚ ፓርቲዎች እያደረጉት ስላለው የፖለቲካ እንቅስቃሴና በጋራ ስለሚሰሩበት ጉዳይ ጥያቄ አንስተው በፓርቲዎቹ አመራሮች ገለጻ እንደተደረገላቸው ኢንጂነር ይልቃል ተናግረዋል። የስዊድን የፓርላማ አባላት ጠቅላይ ሚኒስትር ኃይለማርያምን ጨምሮ ከተለያዩ የመንግስት አካላት ጋር ተወያዩም ለማወቅ ተችሏል። ከሁለት ሳምንት በፊት በኢትዮጵያ ድምጽ ሬዲዮ ቀርበው በወቅቱ የኢትዮጵያ ሁኔታ ማብራሪያ ሰጥተው የነበሩትና የልዑካን ቡድኑ በመምራት ወደ ኢትዮጵያ ያቀኑት የፓርላማ አባል አንደርስ ኦስትበሪ ስዊድን ለኢትዮጵያ የምትሰጠውን እርዳታ በተመለከተ አዲስ ህግ እያረቀቁ መሆናቸው መዘገቡ ይታወሳል። በመጨረሻም የህወሓትን አገዛዝ በመቃወም ኤምአይ 35 ሄሊኮፕተር ይዘው ከሀገር የወጡት እነ ሳሙኤል ግዳይ የሞትና የእድሜ ልክ እስራት ተበየነባቸው። ሳሙኤል ግዳይ፣ ጸጋ ዛብ ግዳይና ቢሊልኝ መኮንን የህወሓት አገዛዝን በመቃወም ኤምአይ 35 ተዋጊ ሄሊኮፕተር በማብረር ከምስራቅ አየር ምድብ ድሬዳዋ የጠፉት በ2007 ዓ.ም ሲሆን የህወሓት አገዛዝ የጦር ፍርድ ቤት የካቲት 4 2008 ዓ.ም በሌሉበት በሞትና እድሜ ልክ እስራት ቀጥቷቸዋል። የሄሊኮፕተሯ ዋና አብራሪ ሳሙኤል ግዳይ በሞት ሲቀጣ ጋዘ አብ ግዳይና ቢሊሊ መኮንን የድሜል ከስራት ተበይኖ ባቸዋል ከነ ሳሙኤል ግዳይ በፊትም በ1993 ዓመተ ምህረት ካፒቴን ተሾመ ተንኮሉ L39 ተዋጊ ጀት ያብረረ ከመቀሌ ተነስተው ኤርትራ በመግባቱ መቶ አለቃ በኃይሉ ገብሬና መቶ አለቃ አብዮት ማንጉዳይ MI35 ተዋጊ ሄሊኮፕተር ያበረሩ ጅቡቲ ማረፋቸው የሚታወስ ነው መቶ አለቃ በኃይሉ ገብሬና አብዮት ማንጉዳይ በጅቡቲ መንግስት ለህዋት ተላልፎ ተሰጥተው የድሜል ከስራትና የ15 ዓመት እስር ተፈርዶባቸው መቶ አለቃ አብዮት የእስር ጊዜውን ጨርሶ በመፈታቱ በአሁኑ ጊዜ አርበኞች ግንቦት ሰባትን ተቀላቅሎ ኤርትራ በረሃ እንደሚገኝ መዘገባ አይዘነጋም። የኤምአይ 35 ተዋጊ ሄሊኮፕተር አዛዥና የበረራ አስተማሪ የነበረው ሻለቃ አክሊሉ መዘነም ከአመታት በፊት ስርዓቱን በመቃወም ወደ ኤርትራ መጥቶ አርበኞች ግንቦት ሰባትን መቀላቀሉ ተዘግቧል። የሳምንቱ ዜናዎች እነዚህ ነበሩ።
ታላቅ የሙዚቃ ምሽት በስቶክሆልም ከተማ ዝነኛዋና ከፍተኛ አድናቆትን ያተረፈችው ድምጻዊ ሄለን በርሄ መረዋ ድምጿን ከምርጥ ዘፈኖቿ ጋር በጊዜ ባንድ በመታጀብ እናንተን ለማስደሰት በፌብሩዋሪ 27 2016 ዓ.ም ቅዳሜ እናንተን ለማስደሰት ወደ ስቶክሆልም ከተማ ብቅ ትላለች። ቦታ ግሎባል ፓልም ፌልት ዌገን 1 ቱነልባና ግሎባል ሰዓት ከ20:30 ጀምሮ ዚህ በፊት የጃኖ ባንድ ይመጣሉ ብለን ተናግረን ነበር። በአንዳንድ ችግር ምክንያት ለአሁኑ ባይደርሱም ለዚህም ታላቅ ይቅርታ በማቅረብ ምሽታቸውን ከሄለን በርሄ ጋር ያሳልፉ። ተጨማሪ መረጃ በስልክ ቁጥር 076 206 9348 ይደውሉ። አዘጋጅ ክለብ ዳንሴ ዳንሴ ወይንም ይሳቅ።
ለኛ አድማጮቻችን ይህ በየሳምንቱ እሁድ በከዜናው በቀጥሎ የሚቀርብላችሁ የውይይት ፕሮግራማችን ነው። በዛሬው የውይይት ፕሮግራማችን ዶክተር አረጋዊ በርሄንና አቶ አበራ አታላይ ወርቅነህን ይዘንላችሁ ቀርበናል። ዶክተር አረጋዊ በርሄ የ ህወሓት መስራች ከነበሩት አንዱና የድርጅቱ መሪም የነበሩ በመሆናቸው ዛሬ በመናነሳው ጥያቄ ላይ አጥጋቢ የሆነ ጠቃሚ የሆነ መልስና ውይይት መልሰቱናል። ውይይት እናደርጋለን ተስፋ እናደርጋለን። አቶ አበራ አታላይ ወርቅነህ ደግሞ በአሁኑ ጊዜ የወልቃይት ጠገዴ ተወካይ ናቸው። ስዊድን ውስጥ የሚገኙ ከነዚህ ሁለት ኢትዮጵያውያን ጋራ ውይይት እናደርጋለን። በቅድሚያ ዶክተር አረጋዊ በርሄና የተከበሩ አቶ አበራ አታላይ ወርቅነህን ለዚህ ውይይት በጠራናችሁ መሰረት ከኛ ጋር በመተገኘታችሁ በኢትዮጵያ ድምፅ ሬዲዮ ሰራተኞችና በአድማጮቻችን ስም ከፍ ያለ ምስጋናዬን አቀርባለሁ። ወደ ጥያቄ በቀጥታ ልግባና በመጀመሪያ ዶክተር አረጋዊ በርሄን ከርሶ ልጀምር። ዶክተር አረጋዊ የወልቃይት ጠገዴን ሁኔታ እንዴት ያዩታል? እንዴት ነው አጀማመሩ? ይሄ ችግር ሊነሳ የቻለው በምን ምክንያት ነው? ከመጀመሪያው የህወሓት ድርጅትስ ይሄን ጥያቄ ከመጀመሪያው ሲመሰረት እንዴት ያየው ነበር? ጌታዬ
እሺ። ጌታዬ በቅድሚያ ለግብዣችሁ እና ለውይይት በማቅረባችሁ እኛን በጣም አመሰግናለሁ። ከዚህ ቀጥሎ የወልቃይት ጉዳይ ግልጽ ነው፣ ምንም የሚያሻማ ነገር ያለው አይመስለኝም። ድርጅቱ ህወሓት እንደተመሰረተ ወልቃይትን እንደ ትግራይ የትግራይ አካል አርጎ ነበር የሚፈጥረው። ከዚህ የተነሳም የትግራይ የራስን እድል በራስ የመወሰን ትግል በሚል ሲንቀሳቀስ ህወሓት ማለት ነው መጀመሪያ ተሃህት ብዙ ሰዎች፣ ጋዜጠኞች፣ ፖለቲከኞች፣ ዲፕሎማቶች፣ ህዝቡም ትግራይ ከየት ወዴት ነው የሚል ጥያቄ ያነሱ ነበር። ከዛም ተከትሎ ትግሉ እየጎለበተ ሲመጣ ለትግሉ አስፈላጊ አቅርቦት ከውጭ ለማምጣትም በሱዳን በኩል የመውጣት አስፈላጊነትም እየገፋ መጣ። እነዚህ ሁለት ምክንያቶች ተደምረው ካርታ የመሳል ጉዳይ ተነሳና በድርጅቱ ወልቃይት ጸገዴን ያካለለ ካርታ ተደደፈ። እንግዲህ ይሄ የነደፈው ድርጅቱ ነው፣ በተፊያ ነው የተካሄደው። ድርጅቱ ይህንን ካርታ ፈጥሮ መንቀሳቀስ ጀመረ። በዚህ ላይ ችግሩ ህዝቡን አላማከረም። ህዝቡን ሳያማክር በራሱ ድርጅቱ የወሰደው እርምጃ ነው። እዚህ ላይ ጥፋቱ እዚህ ላይ ነው የሚጀምረው። እዚህ ጥፋት ላይ እኔም ስለነበርኩበት በድርጅቱ እኔም በጥፋቱ ተሳታፊ ነኝ። ምን ማለት ጥፋቱ ምንድን ነው? ህዝብን ያላማከረ በተለይ ግል የወልቃይት እንደምናውቀው ከፊል ትግርኛ ከፊል አማርኛ ተናጋሪ ነው። ግማሹ ወደ ጎንደር ግማሹ ወደ ትግራይ የሚመለከት ነው። እንዳውም ሶስተኛ ክፍልም አለው። ወልቃይት ራሱን የቻለ ክፍለ ሀገር ነው ወይም አውራጃ ነው ወይም ወረዳ ነው ወይም ዞን ነው የሚልም ከፊል ሰውም ያለበት አካባቢ ነው። ብዙ ይሄ እስከሆነ ድረስ ህዝቡን ማማከርና የህዝቡን ድምፅ ማሳተፍ ተገቢ ነበረ እና ይሄ ነው ችግሩ። እንግዲህ ከዚህ የሚመነጭ ነው ችግሩ። አሁን ያለው ችግር ህወሓት ሊፈታው የማይችል ጥያቄ እንደሆነም ይታየኛል።
አመሰግናለሁ ዶክተር አረጋዊ። አቶ አበራ እርሶ እንዴት ያዩታል አመጣጡን? ከመጀመሪያው ጀምሮ ወልቃይት ጠገዴ የማን ነበር? የት ነበር? ይሄ ችግርስ እንዴት ተጀመረ? ጌታ
በቅድሚያ እጅግ በጣም አመሰግናለሁ ለግብዣችሁ፣ እንዲሁም ለዶክተር አረጋዊ በርሄን እንደዚሁ ስጋናዬን አቀርባለሁ። አሁን ሲያነሱ የትግራይ አካል አድርጎ ነበር የምናየው የምንቆጥረው ብለዋል። ወልቃይት ጠገዴ ኢትዮጵያ ተብሎ ከተመሰረተ ጀምሮ ወልቃይት ህልውናው ያለ እንደተጠበቀ ሆኖ እስካሁንም ያለ ነው። አንድም ቀን ከዚህ ተሻግሮ ወይም የትግራይ መንግስት አስተዳደር ወይም ያለፉ ንጉሳውያን ቤተመንግስት ህብረት ቤተሰቦች አንድም ቀን ተከዘ ተሻግረው ወልቃይትን አስተዳድረው ወይም መርተው ወይም ገዝተው አያውቁ። ወልቃይት በስነ ልቦናው፣ በአመለካከቱ፣ በቋንቋውም ቢሆን በጠቅላላ አማራ መሆኑን አስረግጦ ይናገራል። ነው አማራ መሆኑን ጎንደሬ ነው አማራ ነው። ዶክተር አረጋዊ እንዳሉት ወልቃይት ጠገዴ አውራጃም ሆኖ አያውቅም፣ ክፍለ ሀገርም ሆኖ አያውቅም። አውራጃው ዳባት ነው ወገራ እና በዚህ ሲተዳደር እስከ 83 በኢትዮጵያ አቆጣጠር እስከ 1983 በጎንደር ክፍለ ሀገር ወገራ አውራጃ ነበር። እና ትግራይ በኃይል በአመጽ አንበርክከው እንደያዙትና መብቱ ማንነቱ እንደገፈፉት ነው የምንቆጥረው። ማለት ወያኔ የትግራይ ህዝብ እንኳን በዚህ አይነት አመለካከት ይኖረዋል ብለን ሙሉ በሙሉ አናምን። ሆኖም ወልቃይት ከስር መሰረቱ ጎንደሬ ነው አማራ ነው።
አቶ አበራ እናመሰግናለን። ዶክተር አረጋዊም እንደገባን ከሆነ ከተሳሳትኩት ታረማለሁ። ዶክተር አረጋዊ የሚሉት ወደዛው የሚያደላ ነው። ያው እሳቸው በሶስት ከፍለው ራሱን የቻለ አውራጃም ይሁን ወረዳ ሊሆን የሚችል የሚልም ኃይል አለ፣ ወደ ትግራይም የሚል አለ፣ ወደ አማራውም የሚል አለ ቢሉም እንኳን እሳቸውም እንደገባኝ ከሆነ አሁንም እናገራለሁ፣ ያርሙኝ ዶክተር አረጋዊ፣ በትግራይ ስር ኖሮ አያውቅም ነው የሚሉት ነው ወይስ ኖሯል ይላሉ እርሶ?
በትግራይ ውስጥም ነበረ። በተለይ በቀድሞው አገዛዞች ስር ማዕከላዊ መንግስት አጼ ቴዎድሮስ ከመጀመሩ በፊትም ተጠቃሎ እንግዲህ ካርታዎች አልነበሩም። ካርታ የተጀመረው አሁን ማለት የፖለቲካ ካርታ የተጀመረው አሁን በኢህአደግ ነው። ድሮ የነበሩት ካርታዎች የአስተዳደር ካርታዎች ናቸው። በወረዳ ደረጃ፣ በአውራጃ ደረጃ፣ በክፍለ ሀገር ደረጃ የነበሩ የአስተዳደር ካርታዎች ነበሩ። የፖለቲካ ካርታ ግን የተጀመረው በኢህአደግ ነው። እዚህ ላይ ያኛው አስተዳደራዊ ካርታ ሊባል ይችላል። ኢህአደግ ያመጣው ደግሞ ፖለቲካዊ ካርታ ሊባል ይችላል። በሁለቱ መካከል በፖለቲካና በአስተዳደር ካርታዎች መካከል ያለው ልዩነት ምንድን ነው? የፖለቲካው እስከ ስልጣን መያዝ ተነጥሎ እስከ ስልጣን መያዝ ጋር የሚሄድ ነው። ማለት አንቀጽ 39 እንደፈቀደው በፈቀደው መሰረት ማለት ነው። ግን ከዛ በፊት የነበረ የአስተዳደር ካርታዎች ነበሩ። በዚህ ካርታ በዚህ የአስተዳደር ሁኔታዎችም ካርታዎች ሲጀመሩ ወልቃይት ጸገዴ በትግራይ ውስጥ አልነበረም። ከዛ በፊት ካርታዎች ከመጀመራቸው በፊት ግን በተለይ በአጼ ቴዎድሮስ እና ከዛ በፊት በነበሩ ካርታዎች ግን እንደ ትግራይም የሚቆጠር ነበር።
በምንድን ነው የሚቆጠረው? ዶክተር ላቋርጦትና በሁለት ከፍለውልኛል። አጠራ አድርገን የመጀመሪያው የአስተዳደር ካርታ ነው። በዚህ በአስተዳደር ካርታ ውስጥ ወልቃይት ጠገዴ በትግራይ ውስጥ አልነበረም አሉ። አይ ቲንክ አቶ አበራም በዚህ የሚስማሙ መሰለኝ። እርሶ ደግሞ ሁለተኛው ስለ ካርታ ሲያወሩ የፖለቲካ ካርታ ነው፣ ይሄ የተጀመረው በኢህአደግ ጊዜ ነው። በኢህአደግ ጊዜ አው እንዳሉት እዛ ውስጥ ትግራይ ውስጥ ገባ። ጥያቄያችን በፊተኛው የአስተዳደር ካርታ በነበረበት ጊዜ በትግራይ ውስጥ አልነበረም። በዚህ እንስማማለን።
የአስተዳደር ካርታ በነበረበት ጊዜ ሁለት ነው የምከፍለው። አንደኛው የአስተዳደር ካርታ ዘመናዊ የአካባቢዎች መካለል ሲመጣ የተፈጠረ ነው። ካርታዎች ሲፈጠሩ ካርታዎች ከመፈጠራቸው በፊት ደግሞ ሌላ ጊዜ ነው። በዛን ጊዜ እንዲሁ በአካባቢነት
ተግባባን። ዶክተር አረጋይ ተግባብተናል። አይ ቲንክ የመጀመሪያውን ጨርሰው አስተዳደራዊ ካርታ በነበረበት ጊዜ ዘመናዊ አስተዳደር ካርታ በነበረበት ጊዜ ጠገዴ ወልቃይት ጠገዴ በትግራይ ውስጥ አልነበረም። በዚህ እንስማማለን።
ነበረ እኮ ነው የሚለው
የአስተዳደር ካርታም በነበረ ጊዜ በትግራይ ውስጥ ነበር ነው የሚሉት።
የአስተዳደር ካርታ በሁለት ለይተን እንየው አልኩ። የአስተዳደር ካርታ ዘመናዊ ካርታ ነው። ዘመናዊ ካርታዎች ከመምጣታቸው በፊት የወልቃይት ጠገዴም በትግራይ ክልል ይተዳደር ነበረ ነው ማለት።
እኔ እኮ ያልኩት ዘመናዊ ካርታ ከመምጣታቸው በፊት አሉ። ዘመናዊ ካርታ አስተዳደር ካርታ ዘመናዊ ካርታ ነው አሉ። በዘመናዊ ካርታ በአስተዳደር ካርታ ዘመናዊ በሆነው በአስተዳደር ካርታ ውስጥ ዘመናዊ በሆነው ደግሞ አሉ አስተዳደር ካርታ ውስጥ ወልቃይት ጠገዴ በትግራይ ተጠቃላ ነበር ወይ?
በዘመናዊው ካርታ አልተጠቃለለም።
ጥያቄው እሱ ነበረ። ሌላው የእርሶ ነጥብ ካርታን በተመለከተ የፖለቲካ ካርታ ነው። የፖለቲካ ካርታውን ደግሞ ያመጣው ወያኔ ነው የሚሉት። በወያኔ ጊዜ እዛ ውስጥ አስገብቷታል። ይሄም የሆነበት ምክንያት ፍላጎት ስለነበረበት ነው ካልተሳሳትኩ ያሉት። የመውጫ መግቢያ ያሉ መሰለኝ። እሷን አጠር አድርገው ያስረዱን።
ሁለቱም ደምሬ ነው ያቀረብኩልህ። በአንድ በኩል ጥያቄዎች ይመጡ ነበር ከተለያየ አካባቢዎች። ሶስተኛ ለትግሉ የውጭ አቅርቦት አስፈላጊነት በመምነሩ ህዝቡን ሳያማክር ህወሓት ድርጅቱ በትግራይ ማን ወልቃይትን ወደ ትግራይ ጨመረው ብያለሁ።
ትክክል። አቶ አበራ የእርሶ አመለካከት እንዴት ነው? ይሄን በተመለከተ ከትግራይ ጋራ እንግዲህ አቶ ዶክተር አረጋ የሚሉት ምንድነው? ዘመናዊ በሆነው የካርታ አመለካከት አሰራር ላይ ትግራይ ውስጥ አልተቃለለችም፣ ግን በተለምዶ በነበረው በጥንቱ አንዳንድ ጊዜ ትግራይ ውስጥ ገባ ነበር ነው የሚሉት። እርሶ በፍጹም ትግራይ ጋራ ምንም አይነት ግንኙነት አልነበረም ነው የሚሉት ወይስ?
ወንድሜ አሁን ዶክተር አረጋዊ የተናገሩት እርስ በራሱ የሚጋጭ አባባል ነው የተናገሩት። ምክንያቱም በዘመናዊም በኋላ ቀርም ብለው ከፍለውታል። ምን አይነት አባባል እንደሆነ አልገባኝም። እኔ ስለ ኢትዮጵያ ነው የማወራው።
ኦኬ።
ኢትዮጵያ የምትባል ሀገር እያለች ወልቃይት አለች። ወልቃይት በኢትዮጵያ ስር እያለች አንድም ቀን ለትግራይ በትግራይ አስተዳደር ገብታ አታውቅም፣ አልገባችም። ይሄ ዋናው ነጥቤ ነው። ሁለተኛው መውጫና መግቢያ ብለን የሚሉት ለመውጫና መግቢያ ብቻ ሳይሆን የኢትዮጵያውነታቸው የሚያምኑ ከሆነ ምንም ካርታ አስፈላጊነት አልነበረው። የመገንጠል አባዜ ስለነበር እንገነጠላለን የሚል እምነት ስለነበራቸው የየብስ ወደብ ስለሚያስፈልጋቸው የወልቃይትን ለም መሬት ማግኘት ስለሚፈልጉ የወልቃይትን መሬት ፈለጉ እንጂ ወልቃይትን ህዝቡን አልተፈለገም። ለዚህ ምስክሩ አንድ ነገር አለ። የወልቃይትን ህዝብ አንድም እንዳሉት የተጠየቀበት ምክንያት የለም። ታሪክ አዋቂዎች የነበሩ አዛውንቶች ተፍነው ወዲያውኑ ገና ከመግባታቸው አፍነው የት እንደገቡ አይታወቁም። ከ300 በላይ የሚሆኑ አዛውንት አባቶቻችን ጠፍተዋል፣ በወያኔ ተበልተው ቀርተዋል። እነዚህ ታሪክ አዋቂዎች ወያኔ ማን መሆኑን ስለሚያውቁ የትግራይ ድንበር የት መሆኑን ለልጆች የሚያስተምሩ ስለሆኑ እነዚህ ተበልተው ጠፍተዋል። እና በዘመናዊም በፖለቲካዊም በአሮጌ ካርታ የሚሉት ፍጹም የሚገናኝ ነገር አይደለም። ወልቃይት ጠገዴ ፈጽሞ ትግራይ ሆነ አያውቅም። እንዲያውም እንዳጋጣሚ በዚህ ሰዓት ላነሳው የምፈልገው የኢትዮ ኤርትራ ጦርነት ጊዜ በቮይስ ኦፍ ዩን ዶች በሌ ቅርታ ይደረግልኝ ትክክለኛ ካላወቅኩት በዛ የራስ መንገሻ ራስ ልዑል መንገሻ ተጠይቀው የትግራይ ግዛት ከየት ወደ የት ነው ተብሎ ሲጠየቁ ከተከዜ ባሻገር ሂደን አናውቅም ገዝተን አናውቅም ብለው ራሳቸው መስክረዋል። እስከ መንገሻ ስርዓት ራስ ልዑል መንገሻ ጊዜ ድረስ ወልቃይት በትግራይ ተገዝቶ አታውቅም፣ ተዳደራም አታውቅም።
ኦኬ። አቶ አበራ እንደሚሉት እንግዲህ ተከዜ ድንበራችን ነበረ ነው የሚሉት፣ ከትግራይ ጋር የሚያዋስናችሁ?
አዎ።
በጣም ጥሩ። ዶክተር አረጋዬ ጌታ ያሉ ከኔ ጋር
አሎ? አሎ።
ኦኬ። እንግዲህ አሁን እንደሰማነው ከሆነ ተከዜ ነው ድንበራችን ከማለታቸውም አልፈው መሸጋገሪያ እንዲያመች ብቻ ሳይሆን ሌላም የተደበቀ አላማ ነበር ሰምተውታል። እኔ መድገሙን ስለሚለይ ነው አንዳንድ ነገሮች ይከብዳሉ ለማንሳትም። መሬቷን ለመውሰድ ለመገንጠል አላማ ስለነበረው የቲፒኤልኤፍ የህወሓት እንትን ግዛቱን ለማስፋት ነው እንግዲህ የገባኝ። ይሄንን እንዴት ያውታል? እርሶ ያሉት ለመውጫ ለመግቢያ ብቻ ነው ያሉት። ለመውጫ ለመግቢያ ብቻ ከሆነ ደግሞ ከዛ ጋር አያይዘው እንዲመልሱልኝ፣ ታዲያ በአሁኑ ጊዜ ምን አስፈለገ? ኢትዮጵያን በሙሉ ይቆጣጠራሉ አይደለም? ምን አስፈለገ ያንን የግድ ወደ ትግራይ ማስገባት? ለመውጫ ለመግቢያ ከሆነ ሁሉም መውጫ ነው፣ ሁሉም መግቢያ ነው በአሁኑ ጊዜ ኢትዮጵያን ስለሚቆጣጠሩ እና ይሄንንም ጨምሮ ይመልሱልኝ ጌታዬ።
አዎ፣ ለመውጫ ለመግቢያ አንድ ምክንያት ነበረ ነው ያልኩት። ሌላው ምክንያት ብዙ ሰዎች ከጋዜጠኞች ጀምሮ እስከ ዲፕሎማቶች ትግራይ ከየት ወዴት ነው ብሎ ጥያቄዎች ያቀርቡ ስለነበርም ብያለሁ። ይሄ ካርታውን ለመንደፍ ያስገደደ ሁኔታ ለመግለጽ ያስቀመጥኩት ነው። ከዛ በላይ ግን አሁን እንዳነሱት የመገንጠል ዓላማን ያካተተ ጉዳይ ነበር ለተባለው አይ ቲንክ እውነታነትም ያለው ይመስለኛል።
ኦኬ።
የመገንጠልን ዓላማ ለሚያቀነቅን ሰው በዛ መልክ ማየቱ የሚያስኬድ ነው። እንግዲህ በህወሓት ውስጥ የመገንጠልን ዓላማ የሚያቀነቅኑ ወገኖች አሉ። እኔ ከነሱ ጋር አልስማማም በዚህ
በዚህ ምክንያት ነው ከድርጅቱ የተለየሁት።
ኦኬ።
ስለዚህ ለነሱ አመቺ ሊሆን እንደሚችል ይገባኛል። እነሱ በዛ ከገፉ ለመገንጠል ከገፉ አሁን የተነሳው ጥቅም ፍለጋ እዛ ላይ ሊካተት እንደሚችል ይገባኛል ይረዳኛል። ስለዚህ በኢትዮጵያ ደረጃ ጥያቄውን ማየት ከጀመርን ግን ያስተዳደር ጥያቄ ሆኖ ብቻ እንደሚከተል ነው የሚታየው።
ትክክል። አቶ አበራ ከሰማነው አንዱ ምንድነው የናንተ ተወካዮች በቪኦኤም በተለያዩ መግለጫ ሰጡ የሚሉት ምንድነው ህዝቡ ይፈቀድለትና ድምጹን ይስጥ ዴሞክራሲ ማለት አይደለም ወይ አብዛኛው የመረጠውን መቀበል አይደለም ወይ ነው እምንለው እኛ እኮ ካሁኑኑ ወደ አማራው እንግባላልንም ህዝቡ የሚለው ህዝቡ መብቱ ይፈቀድለትና ይጠየቅ ነው እምንለው ነው የሚሉት። አቶ ዶክተር አረጋዊ ደግሞ ምርጫ ቢደረግ እንግዲህ ስናወራ ውይይትና አረግ ምርጫ ቢደረግም ምርጫ ህዝቡ እንዲያደርግ ይፈቀድለትም ዞሮ ዞሮ ወያኔ ነው የሚያሸንፈው ብዙ ምርጫዎች አርጓል ነው የሚሉት አይደለም ዶክተር አረጋዊ?
ልክ ነው።
ስለዚህ ቆይ ስለዚህ ለዶክተር ለአቶ አበራ ስለዚህ ምርጫ ከለዚህ ለወልቃይት ጠገዴ ቀደም ብሎ ግን ወያኔ መውረድ አለበት ነው የሚሉት እርሶ ደግሞ ያስከሚሆን ድረስ ህዝቡን ያባረሩ የራሳቸውን እየተኩበት ነው የሚሉትና እስቲ ስለዚህ ሁለታችሁም አስተያየታችሁን ስጡ። በመጀመሪያ አቶ አበራ አታላይ።
አመሰግናለሁ። ዋናው እንደዚህ ለማለት እንፈልገው ለመገንጠል ይሆናል ያሉት ነው ቢሉ እንዴት ደስ ባለኝ ነበር። ምክንያቱም እነሱ በ 1974 ሬስት የሚለውን ሪግስ ሶሳይቲ ኦፍ ትግራይ የሚለውን ማህበር ሲያስተዋውቁ በአለም ላይ ትግራይ ኢን ዘ ሆርን ኦፍ አፍሪካ ብለው ነበር ያስተዋወቁት። ያ ካርታ ከኔ ከጄ ይገኛል አሁን አሰላጊ ከሆነ አቶ አህመድ ልክልህ ይችላል ወደ አንተ ካርታው ነው። ይህ በትክክል አስረግጠው ለዓለም ህዝብ ያስተዋወቁበት ነው። ወደ ሌላው ስመለስ ግን እኛና እዚህ ውጭ የምንገኘው የወልቃይት ማህበረሰብ የወልቃይት ጠገዴ ማህበረሰብ እምነታችን የኢትዮጵያ ችግር ሲፈታ አብሮ የወልቃይት ችግር ይፈታል የሚል እምነት አለን።
ኦኬ።
ዋናው ነገር ግን አገር ውስጥ የሚገኙት ኢትዮጵያ የወልቃይት ጠገዴ የጠለምት ህዝቦች እምነታቸው የምንጋራው አንድ ነገር አለ። የመጀመሪያው ጥያቄያችንም እሱ ነበር። ኢትዮጵያ በአሁኑ ሰዓት ኢትዮጵያን እያስተዳደረ ያለ መንግስት ነጻነታችን የሚሰጠን በህገ መንግስቱ መሰረት ማግኘት እንችላለን ነጻነታችን ማግኘት እንችላለን ብለው እየተንቀሳቀሱ ነው ያሉት አገር ውስጥ የሚገኙት ማለት ነው። እና በዚህ ሰዓት ከሆነ የማንነት ጥያቄ እኛንም እነሱንም የሚያገናኘን ማንነታችን የመጀመሪያው ጥያቄያችን እስከሆነ ድረስ በሐሳብም በሞራልም እርዱን ብለው ከጠየቁን ማንተባበርበት መንገድ የለም። በዚህ እንገናኛለን። ልዩነት እንዳለ እንዳስቀምጥ ፈልጌ ነው። አገር ውስጥ ያሉት በህጋዊ መሰረት ማንነታችን እናስከብራለን የሚሉ ናቸው። በውጭ የምንገኘው አብዛኛዎቻችን ደግሞ የኢትዮጵያ ችግር አብሮ ሲፈታ የወልቃይትን ችግር እንደሚፈታ አስረግጠን ስለምናምን ትግላችንን በዚህ የምናካሄድ ሰዎች ነን።
ኦኬ ኦኬ።
ግልጽ ነው።
ጥያቄው ለሁለታችሁም የሚወረውረው ጥያቄ ባለፈው ጊዜ የአገር ቤቱ ተወካዮች የተናገሩትን ነው። እኛ ጥያቄያችን ህዝቡ እንዲመርጥ ይደረግ ነው። አንዳንድ እንዲመርጥ ይደረግ በአሁኑ ጊዜ ነው የሚሉት። አንዳንድ ደግሞ ስሞታዎች ይቀርባሉ። አይ ቲንክ ዶክተር አረጋይ ጋርም ስናወራ አሳቸውም ሰምቻለሁ ነው ያሉኝ። እንግዲህ ዛሬ በበለጠ ያስረዳሉ። ህዝብ የራሳቸውን የትግራይ ተወላጆች በብዙ መቶ ሺህ እያሰፈሩበት ነው የሚባል ዜና አለና ይሄን ነገር እንኳን አገር ቤት ያሉትን የወልቃይት ጠገዴ ተወካዮች ጥያቄ ተቀብሎ ከምርጫ ይደረግ ቢባልና ያ ሁሉ የተባረረ ህዝብ ያ ሁሉ ከትግራይ ህዝብ ምርጫው እንዴት ሊሆን ነው ህጋዊ ይሆናል ወይ ነው ጥያቄ ለሁለታችሁ።
እሺ አንድ ምለው ነገር አለኝ እዚህ ላይ ምን መሰለ አቶ መኮንን ዘለለው የሚባሉ የወያኔ አባል የነበሩ ከፍተኛ ስልጣን የነበራቸው ማለት ነው አሁን አሜሪካ ውስጥ የሚገኙ ናቸው በራሳቸው አንደበት በሰፈራ ጣቢያ ምክንያት ከ500,000 በላይ ከግማሽ ሚሊዮን በላይ ወደ ወልቃይት ጠገዴ ወስደው አስፍረዋል የሚል አስቀምጠዋል። እነዚህም ከ10 በላይ ጣቢያዎች አሏቸው ማለት ነው፣ መንደሮች። ሌላው የሆሞራ፣ የማይካድራ፣ የወልቃይት፣ የጠገዴ ተሰግስገው የገቡት የትግራይ ህዝቦች ሳይጨምር ማለት ነው። በዛ አማካኝነት ገና ሲነሱ ያደረጉት አላማና እንትን ያሉት አላማ ድርገው የተነሱበት አላማ የወልቃይት ሴቶቻቸውንና መሬታቸውን ብቻ ነው የምንፈልገው ብለው ተዳቅለው ተራብተዋል። አሁን ድምጽ የሚባለው ነገር ከዚህ በፊትም ዶክተር አረጋዊ በርሄ በኢሳት መሰለኝ የተናገሩት በሪፈረንደም ሊወሰን ይችላል የሚሉት ነገር አለ። የኛው ደግሞ እኛ ፈጽሞ ማንቀበለው ነገር ነው። ወልቃይትን ማንነቱን የሚያቀው እሱ ራሱ ነው። እኔ ለአማርኛ ከሆነ አማርኛ አጣርቶ ይናገራሉ ዶክተር አረጋዊ። እርሱ አማራ ነውት ብሎት ህሊናውን እንዴት ሊቀበልለት ይችላል ነው የምለው። ትግርኛ መናገሩ አይደለም ድምጽ መስጠት ያለበት። ድምጹ የሚሰጠው ጥርት ያለ ወልቃይቴ ጠገዴ የጠለምት ህዝብ መወሰን አለበት ነው የምንለው ከተቻለ። ካልሆነ ግን እነሱ የሚሉት አሁንም ለገንዘብ እየሰጡ መሬት እየሰጡ ስልጣን እየሰጡ ትግሬ እንዲሉ እነዛ ከትግራይ እየሰፈሩ ሰዎች ስም እየተቀየረላቸው ነው። አሁን የአማራ ስም እየተሰጣቸው ነው። ምክንያቱም ድምጽ ወደ ድምጽ ለመግባት ስለፈለጉ ድምጽ ከገባ እኛ ወልቃይቴዎች ነን ትግራይነን እንዲሉ እየተደረገ ነው። ይሄ በየለቱ መልእክት እየመጣልን ነው። በሺ የሚቆጠሩ አሁን ሰዎች እያስፈረሙ ነው። ወደርክም ጠላህም መኖር ከፈለክ ትኖራታለህ፣ ትግሬ ሆነ ካልሆነ አማራ ወገኔ ነው የምትለው መውጣት አለብህ እያሉት ነው። ይሄ ነው ያለው ዋናው።
ዶክተር አረጋ ያጠራርገው ስለዚህ የሚሰጥ አስተያየት ካለ።
ወል ብዙ ነገር ነው የተባለው አቶ መሐመድ እና አጠራርጎ ለመመለስ አስቸጋሪ ነው።
ሞክሩ ለማንኛውም
ወደ ዋናው ነገር ግን ብንገባ አቶ አታላይ በእውነቱ አንድ ትልቅ ነገር ተናግሯል። የኢትዮጵያ ችግር ሲፈታ የወልቃይትም ችግር አብሮ ይፈታል ብለዋል። ይህ መሰረታዊ ያፈታት ጉዳይ የሚያነሳ ጥያቄ ነው። እኔም በዚህ ላይ ነው የማምነው። አሁን ትኩረታችን ምንድነው የሚሆነው? የኢትዮጵያ ችግር እንዲፈታ ሁላችን ኃይላችን ማሰባሰብ አለብን ነው የምለው እንጂ አሁን በተያዘው ያቄዎችን እየከፋፈል የወልቃይት ይያል የቅማንት ይያል የስልጤ ይያል የዱቤ ይያል የጩ የቁጫ ይያል የኦፖ በጋምቤላ ይያል የኮንሶ በደቡብ ይያል እንደዚህ ኃይላችን ከበታተን ነው ለሃደግ ላምባገነኑ ይሃደግ የሚያመች ስራ እየሰራን ነው። አሁን ችግሩ ደግሞ ኢህአደግ አይፈታውም። አምባገነን ጸረ ዲሞክራሲ ስለሆነ የወልቃይትን ችግር ሊፈታ አይችልም። ሊፈታ የሚችል ስርዓት ህዝባዊ ዲሞክራሲያዊ ስርዓት በኢትዮጵያ ማምጣት ነው መጀመሪያ። ይሄ ከመጣ በኋላ ነው ችግሩ ሁሉም ችግር የኢትዮጵያ ችግር ሊፈታ የሚችለው። በአስተዳደር ደግሞ ሊፈታ ይችላል። አሁን የተነሱት ዝርዝር ጥያቄዎች ሰው የማስፈር መሬት የሚያዝ የተለያዩ ጥያቄዎች በኢትዮጵያ ውስጥ ይህን ችግር ነበረ። የአስተዳደር ችግሮችም ነበሩ። በአጼ ኃይለ ሥላሴ ጊዜም ነበረ። የሸዋ ማስፋት ወደ አርሲ፣ የወሎ ማስፋት ወደ ትግራይ፣ እንደዚህ የመሳሰሉ የአስተዳደር የውስጥ ችግሮች ነበሩ። ግን አገሪቱን አናውጥም ነበር። እንግዲህ አሁን ያለው ችግር አገሪቱን የሚያናውጥ ስርዓት ስልጣን ላይ አለ። ከነጭራሹ አገሪቱን ሊበታትን በታትኖ ሊጠፋ የሚችል የሙሰኞች ያምባገነኖች ስርዓት አለ። ይሄ ስርዓት እስካልተወገደ ድረስ የወልቃይትም አይፈታም፣ የቅማንትም አይፈታም፣ የስልጤም አይፈታም፣ የኦፖ አይፈታም፣ የኮንሶም አይፈታም። ስለዚህ የሁላችን አቶ አበራ እንዳሉት የኢትዮጵያ ችግር ሲፈታ ነው አውሮ ሊፈታ የሚችል እንዳሉት በልብ በዝርዝር የሚያምኑበት ከሆነ ኃይላችንን አሰባስበን ይሄንን ጥያቄ የየክልሉ ወይም የየአውራጃው ወይም የየወረዳው ወይም የየዞኑ ጥያቄዎች አቆይተን መፍትሄ ስለማያገኝ አሁን አቆይተን ያንን ስርዓት አስወግደን በዲሞክራሲያዊ ህዝባዊ ስርዓት ተክተን በልዝብ በአስተዳደራዊ ጉዳይ በህዝብ ተሳትፎ ሌሎች ችግሮችን እንዲፈቱ ማድረግ ብቻ ነው ዋናው መፍትሄው። አሁን በያዝነው መንገድ ተከተል ሁላችን መተራመስ ብቻ ካልሆነ በስተቀር መፍትሄ ልናገኝ የማንችል ሆኖ ነው የሚታይ።
ዶክተር አረጋዊ ለአቶ አብራ ከመስጠት በፊት አጠር አድርገው እንዲመልሱልኝ፣ ምንድነው ችግሩ? እርሶ እንዳሉት ያው ከኢትዮጵያ የማንኛውም ኢትዮጵያ አካባቢ ያለ ጥያቄ በኢህአዴግ መውደቅ ነው በወያኔ መውደቅ ነው የሚፈታው፣ ብዙ በአብዛኛው ይስማማል። ግን አንድ ነገር ሲናገሩ የእያንዳንዱን አካባቢ ጥያቄ ቆየት አድርገን አሉ። ምንድነው ችግሩ? ያ ጥያቄ እንዳለ የተንጸባረቀ ቢሄድ ምንድነው አደጋው? እንደውም እኔ የሚያስፈራኝ ምንድነው እነዚህ ጥያቄዎች ሳይፈቱ ወያኔ የሚፈልገውን ካደረገ በኋላ ልገንጠል እንኳን ቢሆን ምንድነው የሚሉት ፈረንጆቹ እንደሚሉት ፌታ ኮምፕሊ ነው የሚሆነው። አለቀ። ይሄ ከዚህ በኋላ የኔ ግዛት ነው፣ ህዝቡን አስፈራል፣ ምርጫ አስደርግ ያለው የራሴ ህዝብ ነው የመረጠው ብሏል። አለቀ። ደቀቀ። ያደጋ ከመይመጣ ይሄ ጥያቄ ወደኋላ ከመይሆን እንዳለ ጥያቄዎቹም አብረው ቢካሄዱ ምንድነው ችግሩ ባጭሩ?
ፌታ ኮምፕሊ የሚሆን ጉዳይ አይደለም። ህዝቡ እስካስ መዘገበ ድረስ ኮንሰርኑን ፍላጎቱን ችግሩ እንዳልከው እየተንከባለለ ሊቆይ ይችላል። ግን ዋናው ትኩረታችን ምንድነው? በኢትዮጵያ ህልውናና በኢትዮጵያ ዲሞክራሲያዊ ስርዓት ማምጣት ነው። ይሄንን ትግል እንዳይኮላሽ ችግር እንዳይደርስበት እንዲጠናከር የተበታተኑ ኃይሎች እንዲሰባሰቡ የማድረግ ትኩረት ነው ዋናው መሆን ያለበት ነው ምልህአለሁ።
እንጂ ችግሩ
እንኳንና የወልቃይት ጥያቄ የኤርትራም ጥያቄ በፌታ ኮምፕሊ ነው ብለህ ልትሻገረው አትችልም። ህጋዊ፣ ፖለቲካዊ፣ ታሪካዊ ጭብጦችን አስመዝግበ ልታነሳው ትችላል። ስለዚህ ያ ጥያቄ ኤኒ ታይም ሊነሳ የሚችል ጥያቄ ነው።
አቶ አበራ
ትኩረታችን አሁን የሁላችን ትኩረት ኢትዮጵያን የማዳን እንዳትበታተን፣ ምክንያቱም የተያዘው አቅጣጫ የመበታተን አቅጣጫ ስለሆነ ኃይላችን ካላሰባሰብን ደግሞ ኢህአዴግ ሊወርድ አይችልም።
ኦኬ።
ዲቨርስ አይችልም።
ኦኬ።
ኃይላችን ማሰባሰብ አሁን ግን ተበታትነዋል።
ኦኬ።
ዝም ብሎ በየመንደሩ መጫወቻ ብቻ ነው ያለው።
ኦኬ።
ወደ በረከተበት መንደር ደግሞ ስራ አይሰራም።
ኦኬ።
ስለዚህ ኃይላችን ማሰባሰብ አለበት። የተበታተኑ ኃይሎች መሰባሰብ አለባቸው። መሰረታዊ የኢትዮጵያ መፍትሄ ሊገኝ ከተፈለገ።
በጣም ጥሩ። አቶ አበራ አጠር አድርገው ሰዓት የለኝምና እርሶ በዚህ ላይ ምን ይላሉ?
ኦኬ። ዶክተር አረጋዊ እንዳሉት አሁን ተከፋፍሎ መሆን የለበትም። ለገዢው መንግስት ጥቅም ነው፣ ለሙሰኛው ለዲክታተሩ መንግስት ጥቅም ነው ብለውናል። ዋናው ነገር ግን መነሻው እርሷ በከፈቱት ጎርፍ ነው እየፈሰሱ ያሉ እነዚህ ሰዎች።
አሁን ደግሞ ወደ እኔ
ቆይ ሁለታችሁም አንድ ላስቆይና አቶ አበራ ላስቆየውታ እንዴ። ዶክተር አረጋዊ አጥፍቻለሁ ስህተት ሰርቻለሁ ብለዋል። አሁን ወደ ቁም ነገሩ እንሂድ፣ ምን ማድረግ እንዳለብን ይቀጥሉ።
እናኮ በትክክል ሳቸውም አስቀምጠዋል እኮ ምን ማድረግ እንዳለብን።
ኦኬ።
እኛ ኢትዮጵያውያን በእውነት ለኢትዮጵያ የምናስብ ከሆነ በንጽህና በተመለከተ ተባብረን ያለውን መንግስት መጣል ብቻ ነው።
ኦኬ።
አንድ ይሄ በጥሩ ሁኔታ አስቀምጠውታል ከልብ ከሆነ ከልብ የሚያሰኘኝና እኔም ሊቀርባቸው የሚያስችለኝ እኛ ያደረግነው እኔ ባደረግኩት የወልቃይት ህዝብ ተበድሏል፣ አሁንም እጁ ማንሳት አለበት ብለው አንድም ቃል ተናግረው አያውቁም። ሁልጊዜ ቃለ መጠይቅ ሲደረግላቸው በፌዴሬሽን በሪፈረንደም ሊታይ ይችላል ጊዜው ጠብቆ፣ ለምን ቃሉን ይሄኛውን ከአሁን ጀምረው እኛ እንድንቀርበው ታያደርጉም? ዶክተር አረጋዊ
መልሱ ይህን ባጭሩ። ዶክተር አረጋይን ባጭሩ ይመልሱ።
ጥያቄው አልገባኝም። የሆነ መሰረታዊው የኢትዮጵያ ችግር መፍትሄ ላይ ነው እኔ ማተኮር የምፈልገው። ያ ካልተፈታ ሌላ ጥያቄ ሊፈታ እንደማይችል ይታየኛል። የተንከባለለ ሊኖር ይችላል። አሁንም የወልቃይት ይሁን የሌሎቹ ጥያቄዎች ቅድም ያነሳኋቸው የአራት የአምስት ስድስት ህዝቦች ጥያቄዎች እየተከባለለ ሊቆይ ይችላል። ዋናው መፍትሄው ግን እነዚህ በተበታተነ መልክ ስራ ሊሰራ አይችልም። ቁም ነገር ሊሰራ አይችልም። ቁም ነገር የሚሰራው በተደራጀ መልክ፣ በተሰባሰበ መልክ የተበታተኑ ኃይሎች ተሰባስበው ስርዓት ሲመሰርቱ ነው።
አይ ቲንክ በዚህ ላይ የተስማማችሁ ሁለታችሁም የተስማማችሁ መሰለኝ። በዚህ ላይ አንድ ቃል ብቻ ነው እንግዲህ እንደገባኝ ለማስማማት ማከል ልግባና፣ አቶ አበራ የሚሉት ምንድነው? ትክክል ነው። ዶክተር አረጋ የሚሉት ትክክል ነው። ግን ከልባቸው ከሆነ እስቲ ባሁን ጊዜ የሚካደውን ትክክል አይደለም መቆም አለበት ይበሉ ነው የሚሉት። ይሄ ህዝብ ማስፈሩ ሌላውን ማባረሩ ይቁም ነው ይበሉ ነው የሚሉት።
ኦፍኮርስ
በቃ
ትክክል። የኢህአደግ አሰራር በጠቅላላ አንዱን ብቻ አይደለም ይህችን ብቻ አይደለም እኔ የምኮንነው።
ኦኬ።
በአጠቃላይ አሰራሩ ከሀ እስከ ፐ ፖለቲካው፣ ኢኮኖሚው፣ ማህበራዊው የማወግዘው አሰራር ነው በጠቅላላ።
አመሰግናለሁ ዶክተር አረጋዊ አመሰግኖታለሁ። ለሁለት እንደዚህ አይነት የሀገር ጉዳይ ረዘም ያለ ጊዜ የሚጠይቅ ነው። ምናልባት የኔ ጥፋት ሊሆን ይችላል፣ ረዘም ያለ ጊዜ መስጠት ነበረብኝ። አቶ አበራ አሁን ዶክተር አረጋዊ እንዳሉት ትክክል ነው፣ እስማማለሁ። የኔ ችግሩ ግን ምንድነው? የኢትዮጵያ ጥያቄ የኢህአደግ ጥፋት በሁሉም በኩል ነው፣ ወልቃይት ጠገዴ ብቻ አይደለም፣ ሁሉም መቆም አለበት ነው የምለው ይላሉ። እርስዎ በዚህ እስማማሉ?
ወንድሜ እኔ በመጨረሻ ለማለት የምፈልገው የወልቃይት ህዝብ ኢትዮጵያዊነቱ አምኖ የሚታገል ህዝብ ነው። ከመጀመሪያው ከስር መሰረቱ ራሱ ወያኔ ባስቀመጠለት እንዲጠብ አድርጎ ሲምሰው በደሉ እየጠፋ ስለሄደ፣ ይህ ህዝብ እየበረሰ ስለሄደ፣ ከቀየው ከእስር ቤቱ በሞላው በሌላው አባባል የኦሮሞ ህዝብ እንደዚህ ቋንቋ በእስር ቤት ይሆናል እንደተባለው የወልቃይት ህዝብ እኮ ጠፍቷል። ስሙ መጠሪያው ራሱ አጸያፊ ስም ነው የሚሰጠው። በትግራያን ህዝብ ሰዎች የሚጠራው የወልቃይት ህዝብ በርኖስ የሚል ስም ወጥቶለታል። በርኖስ ማለት ተባይ ማለት ነው። ተባይ እህል የሚያጠፋ ነው። የወልቃይት ህዝብ ማንም ባልነካ የትግራይን ህዝብ እንደ በመርዳቱ ካልሆነ በስተቀር አንዱን ቀን በድሎት በማያውቅ ይህ ስም ተሰጥቶት ሳይወድ ሲብስበት ነው ተነስቶ ወልቃይት አማራ ነው እንዲል የተደረገው በወያኔ ግፊት እንጂ በማንም አይደለም። ከኢትዮጵያዊነቱ ውጭ ሌላ ፍጹም አመለካከት የለውም።
ሁለታችሁንም እጅግ በጣም አመሰግናለሁ። ምናልባት እድል ካገኘን ሰፋ ያለ ውይይት አገራችንን እንዴት በጋራ ሆነን እንደምናድን የወልቃይት ጠገዴም በደል ተሰምቶ ሮሮው ተሰምቶ ከዚህ በደልና ጭቆና የሚድንበትን መንገድ ለመፈለግ ሁላችን ተባብረን እንደምንሰራ ባለሙሉ ተስፋ ነን። ወደፊት ሰፋ ያለ ውይይት እናደርጋለን። ጤና ይስጥልኝ ጌቶቼ፣ አመሰግናለሁ።
አድማጮቻችን እንግዲህ የዛሬው ፕሮግራማችን እንደዚህ እንደተከታተላችሁት ነው ተጠናቅቋል። ፕሮግራሙን በማስተናገድ የዛሬውን ፕሮግራም ተመስገን አህመድና ዘሪምን ይምሃና መልካም ሳምንት እንላለን። ሰላም ነው።
አስተውሉ